ይህ የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
በነሐሴ ወር በጾመ ፍልሰታ ውስጥ አንድ ቀን ጧት ጃንዌ ለጸሎት ከስዕል ቤት ኪዳነ ምሕረት ሄደው ጸሎት ካደረሱ በኋላ ወደ ቤተ መንግስታቸው ተመለሱ። እንቁላል ግንብ አጠገብ ያለው የወለሉ ሜዳ የድንጋይ ደረጃ ተነጥፎበት ነው። ጃንዌ መንገድ ሲሄዱ ፈጠን እያሉ ነውና ከልፍኛቸው አጠገብ ለመድረስ ጥቂት ሲቀራቸው የዝናብ ውሃ የሸፈነው ድንጋይ ደረጃ አዳለጣቸውና በድንገት ሸብረክ አሉ። የተከተሏቸውም ሰዎች በተሎ አንስተው እልፍኝ አስገቧቸው። ከዚህ ቀን ጀምሮ ታመው እልፍኝ ዋሉ። ስለ ህመማቸውም ለመጀመሪያ ጊዜ የተነገረው ግን እግራቸውን ታሟል እየተባለ ነበር። ኋላም ወደ ደብረ ሊባኖስ ሄደው ጠበል ቢጠመቁ ይሻላል ተብሎ ተመከረና በህዳር 1 ቀን 1901 ዓ ም ከአዲስ አበባ ተነሱ። ለመጓጓዣ የተዘጋጀው አንድ መኪና ነበር። ይኸውም ከፈረንሳይ ሀገር ለመጀመሪያ ጊዜ ወደ ኢትዮጵያ የመጣ አውቶሞቢል ነው። ሹፌሩ መኪናውን ለመፈተሽ እስከ እንጦጦ ድረስ እየነዳ አውጥቶ መጣ። የራዲያተሩ ውሃ ግን እየፈላ አስቸግሮ ነበር። እንጦጦ ላይ ከመንደሩ ውሃ ቶሎ እየተወሰደ ሲጨምሩበት ያየሁትም ትዝ ይለኛል። ከዚህ በኋላ መኪናው ለጃንዌ ጉዞ የማይመች መሆኑ ስለተገመተ ወደ አዲስ አበባ ተመልሶ ሌላ ዘዴ ይፈለግ ጀመር። የተፈለገውም ዘዴ በባላ ጎበር ጋሪ ለሰው መቀመጫ ወይም ለምኝታ እንዲስማማ ሆኖ ባናጤዎች ተዘጋጀ። እርሱም በሁለት ምስንጅር በቅሎች ተጭኖ ሊጓዙበት በሚችሉ አይነት ሆኖ ተሰራ። ከዚህ በኋላ ጃንዌ በውስጡ ተኝተው ተጓዙበት። ድካም እንዳይሰማቸው በቅርቡ ሰፈር እንዲደረግ ተወሰነ። ስለዚህም የመጀመሪያውን ቀን ከአዲስ አበባ ቤተ መንግስታቸው ተነስተው እንጦጦ ተራራ ስር አደሩ። ይህ ቦታ ዛሬ ቁስቋም የተተከለችበት ቁልቁለታ ነው። በሁለተኛው ቀን ከዚያ ተነስተው እንጦጦ ማርያም አደሩ። በሶስተኛው ቀን ከእንጦጦ ተነስተው ሱሉልታ አዘብጡ ላይ ባላባቱ በዋቁ ቱፋ ቤት አጠገብ አረፉ። በዚያ አኳኳን የተጓዙ በአስር ቀናቸው ደብረ ሊባኖስ ደረሱ። በደብረ ሊባኖስ 3 ወር ያህል ጠበል ሲጠመቁና ሲጠጡ ሰንብተው በየካቲት ወር አዲስ አበባ ተመለሱ። ታህሳስ 3 ቀን 1906 ዓመተ ምህረት ዳግማዊ አጼ ምኒልክ ህመሙ ጸንቶባቸው በዕለተ ዓርብ ሞቱ። ወዲያው እንደሞቱ የግቢ ስራ ቤቶች የለቅሶ ድምፅ አሰሙ። ነገር ግን የልጅ ኢያሱ ባለሟሎች አገር እንዳይሸበር ሰግተው በቶሎ ዝም አሰኟቸው። አቤቱ ኢያሱ በዚያ ዕለት ያደሩት ፍለዋ በሚባለው መታጠቢያ ቤታቸው ነበር። እዚያው እንዳሉ ማለዳ ያባታቸው ያጼ ምኒልክ መሞት ሲሰሙ ደንግጠው ወደ ቤታቸው ወጥተው ተቀመጡ። ሆኖም አገር እንዳይሸበር በማለት ሀዘናቸውን በይፋ አላሳዩ። እንዲያውም አንዳች ሀዘን አለመኖሩን ለማስመሰልና ለማሳመን ሲሉ በማግስቱ ቅዳሜ ወደ ጃንሜዳ ወጥተው ከአሽከሮቻቸው ጋር በፈረስ ጉግስ ሲጫወቱ ዋሉ። ይህም ለአገር ጸጥታ ሲባል አማካሪዎቹ ያቀረቡላቸው ዘዴ መሆኑ አይጠረጠርም። ስለዚህ የአጼ ምኒልክ ሞት ሚስጥሩን ተደበቀ። አጼ ምኒልክ አስክሬን አሽከሮቻቸው እንደ ነገስታት ማዕረግ አምሮ በተሰራ በብረት ሳጥን አድርገው በቤተ መንግስቱ ግቢ ውስጥ ባለችው በስዕል ቤት ኪዳነ ምሕረት ቤተክርስቲያን በክብር አስቀመጡት። ባለቤታቸው እቴጌ ጣይቱና ልጃቸው ወይዘሮ ዘውዲቱ በሳጥኑ አጠገብ ሆነው መሪር ለቅሶ ያለቅሱ ነበር። ከዚህ በኋላ አጼ ምኒልክ በህይወታሉ የተባለ የተወራ እስከ ሰገሌ ዘመቻ ድረስ 2 አመት ከ10 ወር ተደበቀ። የመንግስቱ ስራ በሰማቸው ከየር ነበር። አጼ ምኒልክ በሞቱ ጊዜ እድሜያቸው 69 አመት ከ4 ወር ነበር። ምንጭ መርሲያዘን ወለቂዮርጊስ ስለ አጼ ምኒልክ የመጨረሻ ቀናቶች ከጻፉት ትዝታዬ ከሚለው መጽሐፋቸው
Bye.
ሰላም እንደምናርፍላችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ የዘውትር የሁድ ፕሮግራማችን ነው። ዛሬ የፕሮግራማችን መጀመሪያ ያደረግነው 13/1906 ዓ.ም ምኒልክ ያረፉበት ወይም አሁን ደግሞ 106ኛ ዓመታቸው ነው። ያንን በማስመልከት ከመርጽያዘን ትዝታ ከሚል መጽሐፍ ላይ መጨረሻ ቀናቸውን ትንሽ ቀንጭበን ለማቅረብ ሞክረናል። ምኒልክ የአፍሪካም የኢትዮጵያም በተለያዩ መሪዎች ከዚህ በፊት ፕሮግራማችን ላይ ገልጸናል። ምኒልክን በተለያየ መንገድ ይገልጿቸዋል። ህይወታቸውን ብቻ ሳይሆን ከሞቱ በኋላም በህይወት እንዳለ ሰው ሴሌብሬት የሚደረጉ ሐሳባቸው የዘመናዊ ኢትዮጵያ መስራች በመሆን ለኢትዮጵያ ትልቅ ህልም የነበራቸው መሪ ናቸው። ሳቸውን በማስመልከት ነበር ይሄ የመግቢያ ጽሑፍ የተዘጋጀው። በኢትዮጵያ በተለያዩ የጉዞ አድዋ እንዲሁም ያንን የጉዞ አድዋ እንትኖች አሉ። እነሱ በተለያዩ ፕሮግራም አክብረውታል። በተለያዩ ዓለሞችም በተለያየ መልኩ ይከበራል። እኛም እዚህ ስቱዲዮ እናንተ መረጃው እንዲደርሳችሁ በማለት እናቀርባለን። መርሶ እንዴት ነበር ሳምንቱ?
ሳምንቱ እንግዲህ በጣም ደስ ይል ነበር። ያው ጠቅላይ ሚኒስትራችንም በኖብል ሽልማት የተሸለሙበት ሳምንት ስለነበር ያው ኢትዮጵያ በዓለም የተጠራችበት ቀን ነውና ያው ለኢትዮጵያ በጣም የሚያስደስት
ሳቸው ብቻ አይደሉም። በዚህ ሳምንት በጣም ብዙ የተለያየ ዘርፍ ሰናይት መብራቱን በሲኤንኤን የአመቱ ምርጥ ሰው ተብላ ተሸለማለች። ብዙ ሌላም አንድ የባዮማስ ኢንስቲትዩት የሆነ አሜሪካን ሀገር አንድ የተሸለመ ወጣት አለ። ብዙ ናቸው። በዚህ ሳምንት ተዘርዝሮ አልቁም የተሸለሙ ኢትዮጵያኖች።
ስለዚህ በአጠቃላይ የኢትዮጵያኖች ቀን ነው እንል ይሻላል?
የኢትዮጵያኖች ሳምንት ነው እንል ይሻላል? አዎ። አንድ ነገር መድረክ ላይ ኖርማሊ የሚዲያ እንትኖችም በጣም የሚዲያ ተቋማቶችም ስለ ኢትዮጵያ ተደጋግሞ በተለያየ መልኩ እየተነሳ ያለበት በተለይ በመልካም ጎኑ እየተነሳ ያለበት ሳምንት ነበር። በእውነት ለመጀመሪያ ጊዜም ይመስለኛል ኢትዮጵያ በሰላም ያው በዓለም ህዝብ መገኛነት ድሮ ምን ተታወቀባቸው ነገሮች አሉ። ከዛ ደግሞ በችግር በጦርነት
በተለይ የኖቤል ዋናው ኃላፊ ስትናገር ዶክተር አብይ አህመድን ሳም በመታስተዋወቅበት ጊዜ ስለ ኢትዮጵያ ተናግራ ነበረ። ኢትዮጵያ የዓለም የመጀመሪያው የሰው ዘር መገኛ ሀገር ናትና ስለዚህ እኛ ጠቅላላ ሁላችንም ኢትዮጵያዊ ነን ብላ ያለችው በዓለም ላይ በጣም አነጋጋሪ ሆኗል እና ያ ደግሞ ለኢትዮጵያ ትልቅ ኩራት ነው።
አዎ። እጃችን ላይ ያለውን
በአሁን ሰዓት በሀገራችን ላይ የዘር እንትን
አዎ፣ አንተ ሄዘር ያኛው ዘር ሌሎች ደግሞ እኛ ሁላችንም ኢትዮጵያኖች ናቸው። ኢትዮጵያ
ሌላው ደግሞ ያንን ዘር ለማጥፋት ሲሞክር ስናይ በጣም እንትን ይላል። እኛው አትሊስት ልባችንን መለስ አድርገልን።
አዎ። ተስፋ የሚሰጥ የእሳቸውም ንግግር በጣም ጥሩ የሚባል ንግግር ነበረ። የኢትዮጵያኖችም አቀባበል በጣም አሪፍ ነበረ። ምሽት ላይም ወጥተው
ከሆቴላቸው
በረንዳ ላይ ሆነው
እንትን ከንጉሳውያን ቤተሰቦችም ጋር ሆነው በጣም
ዓለም ከኢትዮጵያን በከፍ አድርጎ ነው የሰነበተውና ደስ የሚል ሳምንት ነበር ለመናገር እንችላለን። ሙዚቃ ንጋብዝና ስለ ኖቤል ፕራይስ አጠቃላይ ስለሳቸውም ስለ ኖቤል ፕራይዙም እንመለስ። ቤትጂ ነው ንጋብዘው።
እንግዲህ ቤቲ ጂ ወይንም ብርክታዊት ጌታቸው ስለ በዘመናዊ መልኩ የኢትዮጵያን ባህልም አስተዋውቃለችና በጣም ነው ከፍተኛ አድናቆት ያተረፈችው።
ለኔ በጣም ላይክ አሁን ሳይሆን ይሄን በዚህ ፕሮግራም ላይ ብቻ ሳይሆን በቃ ከሴት አርቲስት በኢትዮጵያ ውስጥ የሆነ ተስፋ የምትጥልበትና ኢንተርናሽናል እንትን ላይ የምትሳተፍ ኮንፊደንሷ በጣም ደስ ይላል። እዚህ እንትን ላይ ያቀረበችው አቀራረቧ ሁሉ ነገሯ በጣም ደስ የሚል ነውና ለቤቲጂ ከኖቤል ፕራይስ እውነት ሌላ ዘፋኝ ማን ሊሆን ይችላል ሄዶ እንደዚህ ፐርፎርም ያደርገው ብዬ በጭንቅላት የታስብ ማንንም እንደዚህ የምትስለው የሆነ ኢንተርናሽናል እንትን ያለው ካሪየር ሊኖር
ይችላል ማንንም ኤክስፔክት አላደርኩም።
ያ ለእሷ ግን ሰርፕራይዝ ነበር ስትጠየቅ በጣም
ግን አሁን እሷን ካየው በኋላ በቃ ግን ይህ ምክንያቱም የእሷ ድምፅ ብዙ አይተው ከነጮቹም እንትን ጋር ፊት ያረጋል የሷ
ዘሪቱ ነው አሁን ያሰፈት ዘሪቱ ምናልባት
ጸደናዊት ምናምን እነሱ ይሄ ሞር ኢንተርናሽናል ኢንተርናል አላችሁ።
ያ ና ቤቲጂ በጣም ድንቅ የሆነ ፐርፎርማንስ ነው ያደረገችው። ያ ሌላም ሁለት ዘፈን የዘፈነች መስለኝ
ሌሎችም ራሳቸው ይሄ ሙዚቃ እንትን የሚሉት በተለይ ማሲንቆ የሚጫወተው
ኪቦርድ ኪሩቤል ነው መሰለኝ በጣም የተሟላ እንትን ነው ይዘው ሄዱት በጣም ይሄን ደግሞ የሰራው ለዚህ ፕሮግራም በኢትዮጵያ በኩል የተዘጋጁ ሰዎች ናቸው እኛ ያደረጉትና በጣም ድንቅ የሆነ ነገር ነው። ከኖቤል ፕራይዝ እንትኑ ጋር ተነጋግረው በጣም አሪፍ የሆነ ነገር ነው ያሳዩና ቤቲጂ በጣም
በዚህ አጋጣሚ እናመሰግናታለን
ሁላችንም በጣም እናደንቃታለን።
ቢኒ ስለ ኖቤል ታሪክ አኩርተናልና የኖቤል አመጣጡን እንትን ታቋለ
ስለ ሰውየው የተወሰነ መረጃ ማለት ሙሉ መረጃ ቢይም አልነገር እስቲ አልፍሬድ ኖቤል እንደሆነ
ሰው አልፍሬድ ኖቤል እንግዲህ ስዊድናዊ ነው ስዊድናዊ ነው በ እንትን የፈጠረ ነው የዳይናሚት የዳይናሚት እንትን በ1967 ዓመተ ምህረት ነው እሱ ዲስከቨር ያደረገው እና በዛ ምክንያት ከዛ ብዙ ስራዎችን ለዓለም አስተዋውቋል። በዛ ምክንያት በጣም ማልቲ ሚሊዮነር ሆኗል ብዙ ሚሊዮነር እና በሱ ማጋጣሚ የሞተው በ63 ዓመቱ በዲሴምበር 10 1880 ኤግዛክትሊ ባላቀውም 1894 ይመስለኛል እስቲ ቆይሰም እንት ተከክለኛ እንት ነው ማለት ነው ማለት ግን ዲሴምበር 10 ለዚህ ነው ዲሴምበር 10 የሚከበረው እና ቃል ሲሞት ያን ገንዘቡን በአለም ላይ አዳዲስ ግኝት የሚያስገኙ ሰዎች በሊትሬቸርም ሆነ በሆነ እንትና በሰላም በሰላም ዓለም ላይ እንትን የሚያረጉት ነገሮችን ያረጉትን ሰዎች እነሱን ያን ገንዘብ ለነሱ
ሼር ኢን ዘ ላስት ዊሹ ማለት ነው ሚላ ኦኬ
በቃና በዛ ምክንያት ነው ያንተን ከዛ ጊዜ ጀምሮ ኖርዌይና ኖርዌይ ሰላም እንትን
ታዘጋጃለች
ስዊድን ደግሞ የሊትሬቸርና
የፊዚክስ ኬሚስትሪ ኤንድ ኢኮኖሚክስ ኒያንን
ሳይንቲፊክ የሳይንስ ግኝቶችና እንደዚህ የሊትሬቸር ምናምን እነሱ ስዊድኖች ታዘጋጃሉና ያ ነው ታሪኩ ነው።
አልፍሬድ ኖቤል እንግዲህ ከዛ ጊዜ ጀምሮ ብዙ ይሄ መቶኛው የኖቤል ሽልማት ነውና እዚ
ያ በ1933 ነው የተወለደው።
ኦኬ
የሞተው ደግሞ በ1833 ተወልዶ በ1896 ዓመተ ምህረት ነው የሞተው። በ63 ዓመት ነው ኤግዛክትሊ እንትኑ
እንዲያውም ሽልማቱን ስታነሳ ኖቤል ፕራይዝ በ ለሚሰጣቸው ዲፕሎማና ሽልማት አለ ሜዳል አለ ከዛ ውጪ ደግሞ በገንዘብ አለና በእያንዳንዱ አመት የኖቤል ፕራይስ አሸናፊው የ 8 ሚሊዮን የስዊድን ክሮና ነው የሚያገኘው ወይ ደግሞ 1.1 ሚሊዮን ዶላር። ይሄ ገንዘብ ምናልባት አንዳንድ ስፕሊት ሊያረጉ ሊከፋፈሉት ይችላሉ በተለያዩ ላይክ አሁን ዶክተር አብይ 1.1 ሚሊዮን
ለብቻው
አሁን ከኢሳያስ ጋር ቢሆን ለምሳሌ
ለሁለት
ይካፈላሉ እና እንደዛስ ያን ያህል ነው
የገንዘብ ማለት ነው። ከዚህ በፊት የ ኤግዛክትሊ አመተ ምህረቱን ባላስታውሰው የእስራኤሉ ኢሳቅ ራቢን ሲሞን ፐሬዝ እና ያሲር አራፋት ሶስቱ ባንድ ላይ ተሸለሙበት ጊዜ ነበር።
እና ደግሞ ዶክተር አብይም ንግግሩ ላይ ያው ለዚህ ሰላም የኢሳያስ አፈወርቂ ድርሻ ከባድ እንደነበረ ያላሳቸው ፍቃድ ይሄ ነገር ሊፈጠር እንደማይችል ያው አንድ ጊዜ ይሄን በሽልማት ዙሪያ ስናወራ በወቅቱ ሲዩም ያ በወቅቱ በሰነጽሁፍ በወጣ ሰነጽሁፍ ሽልማት ፕሮግራም ነበርና ከግርማ ወልደ ጊዮርጊስ አንድ ሽልማት ተቀበለ እና ሽልማቱ ማዳሊያና 40 ሺህ ብር ነበር። ከዛ ጋዜጠኞች ጠየቁት እንዴት ነው ስለ ሽልማቱ የምትለው ነገር ምን ተሰማ ምናምን ብለው ጠየቁት። ያው ሽልማቱ የሁላችንም የሁሉም ያርናቂዎች የሁላችንም ነው አለ። ማዳሊያው የሁላችንም ነው 40 ሺህ ብሩ ግን የብቻዬ ነው አለ። እና 1.1 ሚሊዮን ወደሳቸው ኪስ ወይም ቻና እንትኑን ሲገልጹት እንደዛ ነበር። እሺ ንግግር ያደረገው
የግላቸው ነው እንግዲህ የፈረጉትን ማረግ ይችላል።
ባይ ዘ ወይ በኖቤል ፕራይዝ ሜዳል ሲሰጣቸው 18 ካራት አረንጓዴ ወርቅ ነው የሚሰጣቸው። በ24 ካራት ፒውር ጎልድ የተለበጠ አቨሬጅ 175 ግራም ያክል ነው አቨሬጅ ወይቱ። እንግዲህ ከ2012 በኋላ ነው የኢቭን የያንዱ ሜዳል የሚሰጣቸው ሜዳል ግምታዊ ዋጋው $10,000 ነው ሜዳሉ ማለት ነው። ከዛ ዲፕሎማ የሚሰጣቸዋል። ዛሬ በዛሬው ዕለት ይሄንን ሜዳልና ይሄንን ዲፕሎማቸውን በጠቅላይ ሚኒስትር ዶክተር አብይ በብሔራዊ ሙዚየም የማስቀመጥ ስነ ስርዓት አሁን እዚህ ስቱዲዮ ባለንበት ሰዓት እየተካሄደ ነው። እንግዲህ እንደ ሉሲና እንደ ሌሎች ብሔራዊ ሙዚየም እንደሚገኙ ነገሮች ሌላ ኖቤል ፕራይዝ እስከምናገኝ ድረስ ይጎበኛል። የተደረገውን አቀባበል እንደታየው ኢትዮጵያ ላይ
በጣም ልዩ አቀባበል ነው። እንግዲህ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከፍ ያለ አቀባበል ነው ያደረጉላቸው ወጣና ሌሎችም ሚኒስትሮች ምናምን በተገኙበት። ከዛም ደግሞ ብሔራዊ ቤተ መንግስት
ፕሬዝዳንት ሳህለወርቅ
ዘውዴ እና እንግዲህ ሌሎችም እንግዶች በተገኙበት እንደ ሁለት እንደ ኦስሎ ነው ቆንጆ አቀባበል የተደረገላቸው።
አዎ በጣም ደስ የሚል ነበር። ሌላው እዛው ፕሮግራም ላይ መድረኩን ስትመራ የነበረችው ወይም የኖቤል ፕራይዝ ኮሚቴ ዋና መጀመሪያም የዶክተር አብይን ማሸነፍ የገለጸችው ከፕሮሰሱ ጀምሮ በተደጋጋሚ ምናያት አንድ ሴት ነበረች ፕሮግራሙ ላይ ነበረች ወይም ንግግር ያደረገች ሴትዮ። ስለ ዶክተር አብይ አቺቭመንትስ ስታወራ በሀገሪቷ ውስጥ በብዙ ዋና ዋና ቦታዎች የሴቶችን ተሳትፎ ከፍ በማድረጉ ጠቅላይ ፕሬዝዳንት ሴት የፍርድ ቤት የምርጫ ቦርድ እነዚህ እስቲ እዚህ ንግግሩ ካለ ምናልባት እሱን ሰምተን እንመለሳለን። ስለ አቺቭመንቱ የተወሰነ እሷ የተናገረችው
I now call upon the Nobel Peace Prize laureate of 2019 to come forward and give his Nobel lecture. Prime Minister.
ድምጹ አንተ ላይ ይታላችሁ በሚል ነው እንግዲህ ከዚህ በማስከተል ያው ዶክተር አብይ የሚያረጋው ንግግር ነበር እና አቀባበሉም በውጭም በአገር ውስጥም የነበረው ድንቅ ነበር። በእውነቱ ደስ የሚል ሽልማት ነው ለሀገራችን። እና የምትፈልጉ ሰዎች ሄዳችሁ ደግሞ መጎብኘት ፎቶ መነሳት ነው አፍቻሪ መስለኛል። ከነገ ጀምሮ ያው በብሔራዊ ሙዚየም ውስጥ ይገኛል።
ሙዚየም እና ኢትዮጵያ አሁን ሰዓት ያሉ ሰዎች
ሌላው እንደው ብዙ መልካም ዜናዎች አሉና የጥምቀት ባህል በዩኔስኮ በማይዳሰሱ ቅርሶች ተመዝግቧል። በእውነቱ የረፈደ ነገር ቢሆንም መመዝገቡ በጣም ፖዚቲቭ ነገር ነው። ሙዚቃ አድምጠን እንመለሳለን።
ከዚህ ቀጥሎ የጠቅላይ ሚኒስትሩን ንግግር ትንሽ እንስማ።
Distinguished members of the Norwegian Nobel Committee, fellow Ethiopians, fellow Africans, citizens of the world, ladies and gentlemen. I am honored to be here with you today and grateful to the Norwegian Nobel Committee for recognizing and encouraging my contribution to a peaceful resolution of the border dispute between Ethiopia and Eritrea. I accept this award on behalf of Ethiopians and Eritreans, especially those who made the ultimate sacrifice in the cause of peace. Likewise, I accept this award on behalf of my partner and comrade in peace, President Isaias Afwerki, whose goodwill, trust, and commitment were vital in ending the two-decade deadlock between our countries. I also accept this award on behalf of Africans and citizens of the world for whom the dream of peace has often turned into a nightmare of war. Today, I stand here in front of you talking about peace because of fate. I crawled my way to peace through the dusty trenches of war years ago. I was a young soldier when war broke out between Ethiopia and Eritrea. I witnessed firsthand.
አድማጮቻችን ለዛሬ ያዝናቸው ፕሮግራሞች የመጀመሪያውን አንድ ፕሮግራም አቅርበናል። ወደሚቀጥሉ ፕሮግራሞቻችን እንተላለፋለን። ከዛ ፊት አንድ ማስታወቂያ ይኖረናል። ያን ማስታወቂያ ሰምተን እንመለሳለን።
ማስታወቂያ በስቶኮልም ነዋሪ ለሆናችሁ ውድ ኢትዮጵያውያን ከባላደራው ምክር ቤት የስቶኮልም ቻፕተር የባላደራው ምክር ቤት ቻፕተር ስብሰባ ጋዜጠኛና የሰዋዊ መብት ተሟጋች እስክንድር ነጋ በሚያደርገው የአውሮፓ ጉዞ መርሃ ግብር መሰረት ወደ ስቶኮልም በዲሴምበር 22 2019 ዓመተ ምህረት ይመጣል። በዚህ ለት በአገራችን ወቅታዊ ሁኔታ ላይ ለመወያየት በትግሉ ዙሪያ ተግባራዊ እንቅስቃሴ ለማድረግ የስቶኮልም ቻፕተር ዝግጅቱን በማጠናቀቅ ላይ ይገኛል። በእለቱ የሀገራችን ሁኔታን የሚያሳስባችሁ ኢትዮጵያውያን በተለይም የባላደራውን እንቅስቃሴ የምትደግፉ በነቂስ በመውጣት ያለባችሁን ታሪካዊ ዜግነት እንድትወጡ ምክር ቤቱ በታላቅ ኢትዮጵያዊ ትህትና ይጋብዛል። ኑ እንምከር፣ ተግባራዊ እርምጃ አብረን እንውሰድ። የምንወዳት ሀገራችን ከገጠማት ፈተና ለማውጣት በሚደረገው ትግል አሻራችሁን ያስፈሩ። ድል ለዲሞክራሲ ኢትዮጵያዊነት የለምልም የዝግጅቱ ቦታና ሰዓት በሃሉንዳ ፎልኬቲዩስ እሁድ ዲሴምበር 22/2019 ዓመተ ምህረት ከ12 ሰዓት እስከ 16 ሰዓት ድረስ።
ሃሎ ጤነስልን መስመር ላይ ይሄን አሁን የተናገርነውን ማስተዋቂያ እንዲሁም የባላዳራውን ቻርተር በማስመልከት በድጋሚ አንድ የባላዳራው ቻርተር የስቶክሆልም አባል ተወካይ ጋብዘናል። ሰላም በድጋሚ ወንድማገኝ።
አዎ ጤናስልኝ እንዴት አረፈደውኪ?
እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት አንዳንድ ሐሳቦችን በዚህ ጉዞ ዙሪያ አንስተናርተናል። በዚህ ሳምንት ቀጠሮ ይዘን የተለያየ ነው ስለ አዳራሽ፣ ስለ ሰዓት፣ ስለ ተክለል ስላሉ ሁኔታዎች ዛሬ በዝርዝር እንታስረዳ ለአድማጮቻችን።
ተከክለው ባለፈው እንግዲህ ስንነጋገር ቀኑን ነው እንጂ የተነጋገርነው የሚውልበትን ቀን በ22 መሆኑን ተናግረን የሚደረግበትን ቦታና ሰዓት አልተቀሰም ነበር።
አዎ
እንግዲህ ዛሬ አንድ ምንሰጠው ማስተላለፍ የምፈልገው መረጃ ይሄ ነው። ቦታው የሚሆነው ሁሉንዳ ፎልኬትስ ነው። ሎስቦሪ ይታወቃል ብዙ ጊዜ
እዚህ ኢትዮጵያ ድምጽ ሬዲዮ ባለፈው 26ኛ አመት ነው የሚያከብረው ዛ ነበር። ኦኬ
ተከክ ሁሉ ነው ከ12 ሰዓት እስከ 16 ሰዓት ነው የሚሆነው። ቦታው እንዳልኩት ሃሉንዳ ፎርኬቶስ ነው። በጣም ቀላል ነው። ወደ ኖሽቦሪ ነስቶም 13 ቁጥሩን ከዩአ መስመር ይዞ ሃሉንዳ ጋር መውረድ ነው። ከዛ ከጥናት ባላ ሆኖ ይታያል። በጣም ቀላል ነው ማለት ነው። ሰዓቱን በደጋቢ ለመግለጽ እንግዲህ ከ12 ሰዓት እስከ 16 ሰዓት ነው የሚሆነው።
ኦኬ
እንግዲህ በ22 ነው እሁድ ለት። ከዛ በፊት እስክንድር በ20 አምስተርዳም ድግታለው፣ ፍራንክፈርት ደግሞ በ21። እንግዲህ የዚህ የአውሮፓ ቱሩ የመጨረሻው ጉዞ የሚሆነው ስቶክሆልም ነው ማለት ነው።
እንዲያው ምን ያህል ሰው ትጠብቃላችሁ? እዛ ፕሮግራም ላይ ይገኛል ብላችሁ ወይ ምን ያህል ማስታወቂያ እየሰራችሁ ነው? በተጨማሪ ደግሞ ቲኬቶች ይኖራሉ? የመግቢያ ቲኬት እንደዛን የመሳሰሉ ነገሮች?
እስቲ አንብተን ብዙ ነጥቦችን ያነሳው ወደ ሁሉንም ለመዳሰስ ሞክራለሁ። ከረሳሁት ታስታውሰኛለህ።
ችግር የለም።
ምን ያህል ሰው ያስፈልገዋል?
ይገኛል ወይም ደግሞ ምን ያህል ፕሮሞት አድርጋችኋል?
እንግዲህ ባለን በፌስቡክ ፔጅ፣ በሶሻል ባዚ፣ በፋይበር ግሩፖች እስካሁን ኢንቴንሲቭሊ በሶሻል ሚዲያ ነው ፕሮሞት ስናደርግ የነበረው። ፌስቡክ ፔጃችን ላይም ደጋግመን ፕሮሞት አድርገናል። ከዛ በተረፈ ደግሞ ያው የአባሎቻችን የራሳቸውን ኔትወርክ ተጠቅመው ራሳቸው የሚያውቁትን ሰዎችም መልዕክቱን ለማስተላለፍ የሚቻላቸውን ያህል ሞክረዋል። እንግዲህ በፊት ከነበረን ልምድ በተለይ ደግሞ አሁን ባላደረው እስክንድር አሜሪካ እያደረገ ያለውን ቃሴ ስናይ ከዚህ በፊት ሞር ኦር ሌስ ታይቶ በማይታወቅ ሁኔታ ነው እንግዲህ ህዝቡ እየመጣ ሪስፖንስ ሲሰጥ የነበረው። አንዳንድ ቦታዎች እንዲያውም አዳራሹ ጠቦ ሰው የተመለሰበት ሁኔታ ነው ያለው እንግዲህ በአሜሪካ ሲቹዌሽን ማለት ነው። ይህን በተመለከተ የሚደርሱ መልዕክቶች አሉ። አሁን በተለይ እናንተ ጋር ከቀረበም በኋላ ባለፈው ሳምንት እስከዚህ ድረስ ቦታው የተንደረ የሚታየቁ ብዙ ስልክ ደርሶናል። ስለዚህ በጣም ብዙ ነው የምንጠብቀው። ያው በዚህ አጋጣሚ እንደው መጥተው መከፈል ለሚፈልጉ ሰዎች በሰዓቱ እንዲመጡ ምክንያቱም አዳራሽ ከሞላ በኋላ ለማገደ ስለሚያስቸግረን በዚህ አጋጣሚ በሰዓቱ የመጡ ሰዎችን ብቻ እንደወረም እንደምናስተናግደው ለመግለጽ ወዳለው።
ኦኬ።
ሌላው ትኬት 100 ክሮነር ነው። እና ትንሽ 100 ክሮነር ያደረግንበት ምክንያት ምንድነው? ይሄ ዝግጅት ለማዘጋጀት ብዙ ወጪዎች አሉት። እንደምታውቁት የባላደራው የስቶክሆልም ቻፕተር እዚህ ስቶክሆልም ላይ መንቀሳቀስ ተጀመረ። በጣም ቅርብ ጊዜ ነው። በቅርብ ጊዜ ብዙ እንቅስቃሴ ብናደርግም በፋይናንስ ላይ የምንፈልገውን ያህል አቅም የለንም እና ወጪው ከየት ይጀምራል? ረዥም ጉዞዎች አሉ። ለምሳሌ ከዲሲ ወደ አውሮፓ የሚደረግ ጉዞ አለ። እዚህ አዳራሽ መከራየት አለ። ዝግጅቱ ዲቴይል ውስጥ ይገባ ደግሞ ወጪዎች ስላሉ እነሱን ለመከፈል የግድ መግቢያ ያስፈልገናል በሚል ነው 100 ክሮነር ያደረግነው። መቶ ክሮነርም ስንወስድ ያው የሁሉንም ሊመጣ የሚችለውን ሰው ባገናዘበ መልኩ ነው። ምናልባት አንዳንድ ጥያቄዎችም ስለተነሱ ነው መግቢያ ለምን ያስፈልጋል የሚለው ነው።
እሱን እሱ ላይ እስቲ በደንብ አብራርተ ማለት እነዚያን ጥያቄዎች በእናንተን በኩል የመጡ አስፈላጊነቱንና እንዲሁም የጥቂት መሸጫ ቦታዎችን የመሳሰሉት መረጃዎችን
እንዳልኩ የመጀመሪያው መግቢያ ያደረግንበት የመጀመሪያው እንትን ምክንያት ዝግጅቱን ለማዘጋጀት በጣም ወጪ ይጠይቃል።
አዎ።
አንደኛ ቀደም እንዳልኩት የኛ የስቶክሆልም ቻፕተር እዚህ ስቶክሆልም መንቀሳቀስ ከጀመረ በጣም በቅርብ ጊዜ ነው እና የፋይናንስ አቅም የምንፈልገውን ያህል የለን እንደዚህ አይነት ዝግጅት ለማዘጋጀት ማለት ነው። እዚህ ካለው ከዝግጅቱ ውጪ ደግሞ እንግዳ ስንጋብዝ ያው የትኬት ወጪዎች የተለያዩ ወጪዎች አሉና ያለን ሙሉ ለሙሉ ከበር የማረጋጋት ስለሌለን የግድ መግቢያ ለማድረግ ወስነናል። ሁለተኛው ምክንያት ደግሞ እንግዲህ ብዙ ሰው አሜሪካ በተደረገው የባላደራው ቅርብ ስብሰባ ላይ እንዳየው በተለያዩ ስቴቶች ሲደረግለታየው እዚህ ስብሰባ ላይ ያው አብዛኛው የሚገኘው ሰው ወይ ሁሉም ማለት ይቻላል የባላደራው የቆመለትን አላማ ሚደግፍና አሁን ደግሞ አገራችን ለገባችበትን ይሄ ወጥቅ ፖለቲካ ወይም የፖለቲካ አደጋ ተገንዝቦ አይ እኔም እንደዜግነቴ የሆነ ነገር ማድረግ አለብኝ ብሎ የሚያስብ ሰው ነው ብለን ነው የሚገምተውና በዚህ ላይ ደግሞ ወጪ ከመሸፈን ባሻገር ባላደረው የሚያደርገው እንቅስቃሴ ላይ ተግባራዊ የሆነ እርዳታ ወይም ተግባራዊ የሆነ ኮንትሪቢዩሽን ለማድረግ የሚፈልግ ሰው መሆን አለበት ብለን ስላሰብን በዚህ በሁለቱ ሚዛን ላይ ስናስቀምጠው 100 ክሮነር የማግኘት ኬት ማንተን እንዲሁም መወሰናችን ተገቢ ነው ብለን ነው እንግዲህ ማለት ነው።
ምናልባት የመግቢያ ሳይሆን እንደውም እናንተ በገለጽከው መልኩ ሞር የድጋፍ መግለጫ መታየት ተደርጎ ነው መወሰድ ያለበት እንዳልከውና በጣም ጥሩ ሐሳብ ነው። የትኬቶቹ መሸጫ ቦታዎች እና እነሱን የመሳሰሉ ነገሮችን እስቲ
የትኬቱ መሸጫ ቦታ እንግዲህ በፊት እንደሚደረገው እዚህ የኢትዮጵያ ኮሚኒቲ አሁን ላይ በግጠኝነት ነገር የኢትዮጵያ ኮሚኒቲ ጎርጎር ያለው ጋር ማግኘት ይቻላል። ከዛ በተረፈ ሌሎች እንደዚህ ቦታዎች የምናገኝ ከሆነ ሶሻል ሚዲያ ላይ እንለጥፈዋለን እናሳውቃለን። አሁን ግን በእርግጠኝነት የኢትዮጵያ ኮሚኒቲ እዛ ጎርጎር የሚገኘው ጋር ትኬቶች ይኖሩናል ማለት ነው።
እንትን ወንድማገኝ እኔ ደግሞ አንድ ጥያቄ አለኝ። አሁን አንዳንድ ወጪዎች አሉ ምናም ያልከው ላይ ወጪዎቹን በዝርዝር ብትነግረን፣ ምክንያቱም ብዙ ሰው ጊዜ ወጪ ሲባል እንትን ይላልና ኢንዲቴል ብታብራራልን።
ኦኬ። ያ ወጪ ሲባል መሰለ እንደዚህ አይነት ግብት ይዘጋጅ ወይ እንደዚህ እንግዳ ሲጋብዝ የመጀመሪያው ትልቁ ወጪ የሚሆነው ትኬት ነው። እንግዳው ከሚመጣበት ሀገር መጥቶ እዚህ ድርጅቱን አድርጎ ከዚህ ደግሞ ሲመለስ ያለውን የትኬት ወጪ ለምሳሌ እዚህ ዝግጅቱን የሚያዘጋጀው ሆስት የሚያደርገው አካል ነው የሚሸፍነው። ከዛ በኋላ ከእንግዳው ጋር የተያያዙ የማረፊያ ወጪዎች አሉ። ከእንግዳው ጋር የተያያዙ ደግሞ እንደተነገሩ የአኮሞዴሽን ወጪዎች አሉ። ከዛ በኋላ አዳራሽ መክፈል አለ። አዳራሽ ማስተካከል በዝግጅቱን ለማድረግ እንደ ግብአትም ተቀምጧቸው የተለያዩ ነገሮችን ለመስራት ደግሞ ሌላው ቢቀር ትኬትም ለመስራት ትኬት ለመሸጥ ትኬቱን ዲዛይን አድርጎ ፕሪንት አድርጎ ለማውጣት ራሱን የቻለ ወጪ አለው እና የመግቢያውን ትኬት ማለት ነው። ዲቴይሉ በጣም ብዙ ነው። ምንድነው ጥበቃም በተመለከተም የራሱ ወጪ አለው። ማንኛውም ዝግጅት ሲደረግ የሚኖረው ወጪ ማለት ነው። እዚህ ላይ ግን አንድ ትንሽ ማተኮር የምፈልገው ለምሳሌ የጉዞ ትኬት ላይ አሁን እንደምታውቁት ለዲሴምበር ይሄ በጣም
ሃይ ሲዝን ነው ነበር ማለት ነው።
አዎ የአመት በዓል ሲዝን ስለሆነ የትኬት እንትኑ 3 እጥፍ 4 እጥፍ ነው። 3 እጥፍ ይሆናል ከሌላው ጊዜ በበለጠ ማለት ነው። እና ይሄ ደግሞ በአጠቃላይ ለምሳሌ የሄዳችሁን ጉዞ ወደ አውሮፓ አውሮፓ ውስጥ ደግሞ መጥቶ ከዚያ እንደነገርኳችሁ አምስተርዳም፣ ፍራንክፈርት እና ስቶክሆልም አለ። እነዚህ ጠቅላላው ጉዞ ሲደመር እንትን ስንል የጉዞ ወጪ ብቻ ወደ 4000 የአሜሪካ ዶላር አካባቢ ይሆናል ማለት ነው። በዝም ብለን በእንትን ብናየው ማለት ነው። ይሄን ለመሸፈን ነው እንግዲህ አንዱ
ያው ከሌሎቹ ሀገሮች ጋር አብራችሁ ሼር ታደርጋላችሁ።
ኦፍኮርስ ከሌሎቹ ጋር ሼር እናደርጋለን እሱ እንዳለው ነው። ያው
ሌላው መጨረሻ ላይ ምናልባት ባለፈው ሳጠቅሰው ያለፍኩት የእስክንድር ነጋን የተባበሩት መንግስታት ድርጅት ላይ የነበረውን ቆይታ ምናልባት
ኤግዛክትሊ እሱ ነው። አሁን ጥሩ ጥያቄ ነው እንደውም ያነሳልኝ ከዚህ ከ ማስታወቂያችን ላይ እንዳየ ነው የዚህ የባላደራው ምክር ቤት የተነሳው መጀመሪያ የአዲስ አበባ ጉዳይ በማንሳት ነው ስንቋቋመ የነበረው ማለት ነው። አሁን ለእንግሊዝ ሁላችንም እንደምናውቀው የሀገሪቷ የፖለቲካ ሁኔታ በጣም በፍጥነት የሚለወጥበት ሁኔታ ላይ ያለ ነው እና በተለይ ሀገሪቷ እየተነሱ ካሉት ግጭቶች ግጭት ለማለት ያስቸግራል። በተለይ ለምሳሌ ኦሮሚያ ክልል ላይ እኛ እንደምታውቀው የሆነ ግሩፕን ላይ ፎከስ የሆነ ግሩፕ ላይ ያነጣጠረ ሊመጥል ጥቃት አለ። ያንን ደግሞ እንግዲህ ጄኖሳይድ ዋች የተባለው ዓለም አቀፍ ድርጅት አንድን ጥቃት ጄኖሳይድ ሊያስፈልግ ይችላል ብሎ ያስቀመጣቸው ነጥቦች በሙሉ ያሟላ ማሟላትን ብቻ ሳይሆን ከዛ አልፎ ያሉት ምልክቶች በሙሉ ያሳየ ትሬንድ ነው። ኢትዮጵያ ውስጥ ያለው እየታየ ያለው ነገር ይሄ ነው። ኢትዮጵያ ውስጥ የዘር ማጥፋት ወይም የጄኖሳይድ ክራይም እየተፈጸመ እንደሆነ የሚያሳዩ በማስረጃም የተደገፉ እንትኖች አሉ፣ ምንድነው ሁኔታዎች አሉና ያን ነው አሁን ትልቁ የባላደራው ምክር ቤት primarily አንደኛው የዚህ ሁሉ ጉዞ አላማ ምንድነው? አንደኛው ውጭ የኖሩ ያሉ ኢትዮጵያውያን፣ ሁለተኛ ደግሞ ይሄንን ጨምሮ ለተለያዩ የዓለም አቀፍ ተቋማት ኢትዮጵያ ላይ የተጋረጠውን የዘር ማጥፋት ወንጀል ለውጭ ላሉ ኢትዮጵያውያን ለማስተዋወቅ ደግሞ ለተለያዩ ዓለም አቀፍ ተቋማትና ለውጭ መንግስቶችም ለማሳወቅ ነው። አንዱ እንግዲህ በዩኤን ኒውዮርክ በሚገኘው የተባበሩት መንግስታት ጽህፈት ቤት እስክንድርና ሌሎች ደግሞ እንደዚህ ሀገር ወዳድ ኢትዮጵያውያን ተገኝተው ያለውን ሁኔታ አቅርበዋል። ያ እንግዲህ ፕሮሰሱ ተጀምሯል። እንግዲህ ይሄ ከየባላደራው ምክር ቤት ብቻ ሳይሆን እዛው አሜሪካ ውስጥ እንደዚህ ሀገር ወዳድ የሆኑ ኢትዮጵያውያን አቋቁመት ኮሚቴ አለ። ይሄ ኮሚቴ የተጀመረውን ፕሮሰስ የቀረበውን አቤቱታ ወደፊት በማስረጃና መረጃ እየደገፈ ምክንያቱም ከበቂ በላይ በጽሁፍም በፎቶም በቪዲዮ ማስረጃዎች ስላሉ ያንን ማሳየት ነው ያንን ይከተላሉ ማለት ነው ኦሬዲ አቤቱታ የማስገባቱ ፕሮሰስ ተጀምሯል እዚህ የኒውዮርክ የሚገኘው የተባበሩት መንግስታት ጽህፈት ቤት ውስጥ ጄኖሳይድን በተመለከተ የሚመለከተው ኦፕቴሊን ካለ የሚመለከተው አንድ ክፍል አለ ማለት ነው ያ እንግዲህ ፕሮሰሱን ተከትሎ ይከተላል ማለት ነው እዚህም ሲመጣ እንደር እንግዲህ የጉዞውን እንትን ትዊተር ላይ ካያችሁት ከቀበሮ ጉርጓር ነው የሚለው ለኛ ሊያሳውቀን የሚፈልገው ሊነግረን የሚፈልገው ኢትዮጵያ ውስጥ ያለው ሁኔታ ይኖራል ከዛ ውጪ እንግዲህ ሰኞ ዕለት ከዚህ ከስዊድን የፓርላማ አባሎች ጋር ቀጠሮ ይዘናል እዛ ላይ ምንድነው ቅድም ለነገርኳችሁ ኢትዮጵያ ውስጥ ያለውን የዘር ማጥፋት ወንጀል እየተፈጸመ መሆኑን የሚያሳዩ ጥቅቶች አሉ። ይሄንንም የግድ የተለያዩ መንግስታት ከዓለም አቀፍ ተቋማት ውጪ ራሱ የተለያዩ መንግስታት ማወቅ አለባቸው። ይሄን አቤቱታ እዚሁ ለፓርላማ አባሎች ሰኞ በጠዋት ቀጠሮ ይዘናል። ይሄንንም ያሳውቃል ማለት ነው። ይሁንናልባት ግን ይሄን ስንል ዓላማው ምንድነው? ለተባበሩት መንግስታት ወይም ለተለያዩ የውጭ መንግስታት ይህንስ እናስታውቅ ከነሱ ፍት ይገኛል ለማለት ሳይሆን ያለው መንግስት ላይ ይህን ወንጀል እየፈጸመ ያለው ግሩፕ ላይ ራሱን ቄሮ ብሎ የሚጠራው ግሩፕ ላይ መንግስት ውስጥ ሆኖ ደግሞ አሁን ኢትዮጵያን እያስተዳደራት ያለው አገዛዝ ውስጥ ሆነው ይህን ግሩፕ ራሱን ቀሩ ያለ የሚጠራውን ግሩፕ ቢደግፉ የመንግስት አካላት አሉና ማስረጃም አለ። እነዚህ ላይ የዲፕሎማሲ ጫና ማሳደርና በተለይ ከውጭ የሚመጣላቸውን ፋይናንስ የማድረቅ ሂደት እንዳይመጣ የማድረቅ ሂደት ነው እንጂ ለዚህ ጉዳይ ፍትህ የሚገኘው ያው ሀገራችን ውስጥ ነው እኛ በምናደርገው ጥረት ነው እንጂ ለነዚህ ሰዎች ሪፖርት ማድረግ አይደለም ቢሆንም መስጠት የለብንም ማለት ነው።
ወንድማገኝ እንትን ደግሞ ከዚህ ቀደም የድሮ የስዊድን ጋዜጠኞች ከእስክንድር ጋር አብረው ታስረው ከነበሩት አንዱ ማርቲን ሺቤና እንደውም የአምነስቲ ሰዎችም በዚህ ስብሰባ ላይ ይገኛሉ ብለዋል የእስክንድር መምጣት በማወቅ እና ስለዚህ ምትለናል?
እውነት ነው እንደውም ትናንትና ነው አብዛኛውን በክሬፍት ያደረጉን ከእስክንድር መምጣት ጋር ተከትሎ እስክንድር ማርቲን ሺቤ ኢትዮጵያ ውስጥ ማርቲን ሺቤ እና ጆን የሚባል የስዊድን ጋዜጠኞች ታስረው ነበረ እንደሚመጡ ማርቲን ሺቤ እንደሚመጣ ትናንት ነው ያሳወቀን። የአምነስቲ ኢንተርናሽናል ሰዎች ይመጣሉ። አሁንም እንግዲህ የተጠየቁና እያዩ ሰውን ልካለን እንመጣለን ያሉ የተለያዩ እነዚህ ዓለም አቀፍ የሆኑ በተለይ የሰብአዊ መብት ጥበቃ ላይ የሚሰሩ ከአምነስቲ ኢንተርናሽናል እነሱ ኦሬዲ እንደሚመጡ ገልጸውልና ሌሎቹ እንግዲህ ሰውን ልካለን ያሉ አሉ ግን እንደሚመጡ ሲገልጹልና ሲያረጋግጡልን እናሳውቃለን። አሁን ባለን ግን ያው ማርቲን ሺቤ እና ከዚህ ከአምነስቲ ኢንተርናሽናል ደግሞ የሚመጡ ሰዎች ይኖራሉ ማለት ነው።
በጣም እናመሰግናለን እንደማገኝ። እንግዲህ ተጨማሪ የምትለው መተጨመር የምትፈልገው በአጠቃላይ የምትሰልፈው መልእክት ካለ እድሉልሽና
እንግዲህ አሁን ትንሽ ነገር ለማለት ምንድነው እንግዲህ አሁን በአገራችን ያለው አሳሳቢ ሁኔታ ማንኛውንም ኢትዮጵያዊ ያሳስባል። አንዱ ትልቁ ነገር እንግዲህ የባላደራው ምክር ቤት በተለይም እስክንድር አንድ ትልቅ ነገር ያደረገው ነገር ምንድነው አጀንዳዎችን አውጥቶ ሴት በማድረግ የህዝቡም ያሳስበው ነገር ምንድነው የህዝቡን ለህዝቡ የሚያስፈልጉ ወይም ህዝቡን ሊያታግሉ የሚችሉ አጀንዳዎችን አንድ ሁለት ብሎ ቀርጾ የሚያታግል መልኩ እያቀረበ ያለበት ሁኔታ ነው ያለውና ይሄን በመደገፍ አብረን በመሆን ተባብረን ስለሀገራችን የግድ መምከር አለብን። ስለሀገራችን መምከር ብቻ ሳይሆን ተግባራዊ እርምጃ መውሰድ ያለብን ጊዜ ስለሆነ እንግዲህ ስቶኮልም ስዊድን ውስጥ የምትኖሩ
እህት ወንድሞቻችን ወደ ኢትዮጵያን እሁድ ከ12 ሰዓት እስከ 16 ሰዓት ሃኑን ለፎርኬት ውስጥ ተገናኝተን ማድረግ ያለብን እንድናደርግ ስለ ሀገራችን እንድመንከር እኔም እዚህ ሶኮን በሚገኘው በሶኮን የባላደራው ምክር ቤት ቻፕተር በትህትና ጠይቃለሁ። የኢትዮጵያ ድምፅ ራዲዮ ይሄን እድል ለሰጣችሁን እጅግ እጅግ አድርጌ አመሰግናለሁ።
ኦኬ፣ እናመሰግናለን። ድንባገኝ መልካም ካ
ከቀኑ 11 ሰዓት ሆኗል። የዕለቱን ዜና እናሰማለን። ባሳለፍነው ሳምንት የኖቤል ሽልማታቸውን ኖርዌይ ውስጥ ላይ በመገኘት የተቀበሉት ጠቅላይ ሚኒስትር አብይ አህመድ በኖርዌይ የኖቤል ኮሚቴ ጽህፈት ቤት በመገኘት በአማርኛ ቋንቋ መልእክታቸውን በማስቀመጥ የመጀመሪያው የኖቤል ተሸላሚ ሆነዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትሩ የተሸለሙት ሽልማት በብሔራዊ ሙዚየም እንደሚያስቀምጡም ተዘግቧል። በሌላ ዜና ዓለም አቀፍ የተራድኦ ተቋማት ለኢትዮጵያ ጠቅላላ $10 ቢሊዮን እርዳታ እንደሚሰጡም ቃል ገብተዋል። የጥምቀት በዓል በዩኔስኮ የማይዳሰስ ቅርስ ሆኖ እንዲመዘገብ ተወሰነ። የጥምቀት በዓል የማይዳሰስ ቅርስ ሆኖ እንዲመዘገብ መወሰኑ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አስታወቀ። ዩኔስኮ በኮሎምቢያ ቦጎታ በቅርስ ጥበቃ ዙሪያ እንዲካሄድ ባለው ስብሰባ ላይ በኢትዮጵያ የጥምቀት በዓል አከባበር የማይዳሰስ ቅርጽ ሆኖ እንዲመዘገብ ውሳኔ ያሳለፈው። ወደ ቀጣዩ ዜናችን ስንተላለፍ የዘንድሮ አገር አቀፍ ምርጫ በተያዘለት ጊዜ በእርግጠኝነት እንደሚካሄድ የምርጫ ቦርድ ሰብሳቢ ብርቱካን ሚጠቅሳል ABC ተናግረዋል። የምርጫ ጣቢያዎችን ውስን በGIS ቴክኖሎጂ የመለየት ስራ እየተሰራ ነው። የጊዜ መጣበብ ግን እንዲያጋጥም ይችላል። ቦርዱስ ካሁን የምርጫውን ጊዜ ሰሌዳ ያላወጣው የአዲስና ነባር ፓርቲዎች ምዝገባ ባለመጠናቀቁ ነው ብሏል። ብርጋዴር ጀነራል ክንዱ ገዙ የባህር ኃይል ዋና አዛዥ ሆነው ተሾመዋል። ብርጋዴር ጀነራል ክንዱ ገዙ ከሶስት አስርት ዓመታት ግድም በኋላ በድጋሚ ለተመሰረተው የኢትዮጵያ ባህር ኃይል ዋና አዛዥ ሆነው ተሾመዋል። የኢትዮጵያ ባህር ኃይል ከፈረሰ 1983 ወዲህ በድጋሚ ለመመስረት እንቅስቃሴ ሲደረግ ብርጋዴር ጀነራል ክንዱ የምስረታ ሂደቱን ሲመሩ መቆየታቸው ይታወቃል። እሱን ተከትሎ ከ28 ዓመት በኋላ ወዲህ የመጀመሪያው ባህር ኃይል አዛዥ መሆናቸው ምንጮች ለካፒታል አረጋግጠዋል። ባህር ኃይል ከመፈረሱ በፊት የመጨረሻ አዛዥ የነበሩት ሬድ አድሚራል የኋላሸት ግርማ ነበሩ። በአሁኑ ሰዓት የኢትዮጵያ መከላከያ ኃይል የተለያዩ ክፍሎች የተመለመሉ 1000 ገደማ ወታደሮችን የባህር ኃይሉን ለመቀላቀል በሩሲያ ስልጠና ላይ መሆናቸው ምንጮች ጨምረው አሳውቀዋል። የትግራይ ብሔራዊ ክልላዊ መንግስት ዋልታ ኢንፎርሜሽን እንደሚከስ አስታውቋል። ዋልታ ኢንፎርሜሽን ማዕከል የተባለ የመገናኛ አውታር የትግራይ ብሔራዊ ክልል መንግስት ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ህይወታቸው ቻው አልፏል ብሎ ከሰሞኑ ያሰራጨው ነጭ የፈጠራ ወሬ ፍጹም ሐሰት መሆኑን ለመላው ህዝባችን ለማሳወቅ እንወዳለን ሲል የገለጸው የትግራይ ክልላዊ መንግስት ዋልታ ኢንፎርሜሽን ማዕከል የተባለ መገናኛ አውታር በፌስቡክ ገጹ ላይ ታህሳስ 3 2012 ዓ.ም ተመረተ ከሰዓት በኋላ ያሰራጨው ሐሰተኛ ያልባልታ ወሬ ይህ የመገናኛ አውታር ባለፉት ዓመታት በትግራይ ህዝብ ላይ የብሔር ተኮር ጥቃት እንደርስ ሲያካሂድ የነበረው ዘመቻ አካል መሆኑን ሊታወቅ ይገባል። በመጨረሻ የትግራይ ብሔራዊ ክልላዊ መንግስት ዋልታ ኢንፎርሜሽን ማዕከል የተባለ የመገናኛ አውታር በህግ የሚጠየቅ መሆኑን ይገልጻል። በተያያዘ የዋልታ ኃላፊዎች በሰጡት መግለጫ በፌስቡክ ገጾች ተላለፈው ዜና ከነሱ ቁና ውጪ መሆኑና ከዚህ ቀደም ድርጅቱ በሰራቸው የተለያዩ ዶክመንት የተበሳጩ ኃይሎች ያደረጉት ሊሆን እንደሚችል ፍንጭ ሰጥተዋል። በመጨረሻም በአዲስ አበባ ወላጆች ልጆቻቸውን በግል ከፍተኛ ትምህርት ተቋማት ለማስገባት ከፍተኛ ጉቦ የከፈሉ እንደሆነ ካፒታል ጋዜጣ አስነብቧል። አንድ ልጅ ለማስመዝገብ ወላጆች ለደላላ እስከ 50 ሺህ ብር ጉቦ ይከፍላሉ። ምክንያቱ በመንግስት ከፍተኛ ትምህርት ተቋማት የብሔር ግጭቶች ስጋት ምንጭ መሆናቸው ነው ብሏል። በማስከተል የስፖርት ዜናችንን መርሶ ያቀርብልናል። መርሶ
የኢትዮጵያ ፕሪሚየር ሊግ ሶስተኛ ሳምንት ውድድሩን አከናውኗል። በዚህ መሰረት ወልቂጤ ከነማ ፋሲል ከነማን 1-0፣ ወልዋሎ ስሁን ሽሬን 3-0፣ ሐዋሳ ከነማ ባህር ዳር ከነማን 1-0፣ ድሬዳዋ ከነማን ሆሳዕናን 1-0 ሲያሸንፍ፣ ቅዱስ ጊዮርጊስ ከወላይታ ድቻ፣ ሰበታ ከነማ ከአዳማ ከነማ ጋር በአቻ ውጤት ተለያይተዋል። በማልታ ሀገር በመጫወት ላይ የምትገኘው የሉሲዎቹ አጥቂ ሎዛ አበራ ክለቧ በሱፐር ካፕ ውድድር 5-0 በማሸነፍ ዋንጫውን አንስታለች። ሎዛ በዚህ ጨዋታ 3 ጎሎችን በማስቆጠር ሃትሪክ ሰርታለች። ትናንት በተካሄደው የስፔን ላሊጋ ውድድር ባርሴሎና ከሪያል ሶሴዳ ጋር 2-2 የተለያየ ሲሆን ለስዊድን ብሔራዊ ቡድን የሚጫወተው ትውልደ ኤርትራዊው አሌክሳንደር ኢሳቅ ለሪያል ሶሴዳ ሁለተኛውን ጎል በማስቆጠር ባርሳን ነጥብ ጥሎ እንዲወጣ አድርጎታል። ለዛሬ ያለን የስፖርት ቅንብር በዚህ ይጠቃለላል። I'll drink a spot. So let's in the bathtub.
እሺ ቢኒያም እንግዲህ ወደ ሚቀጥለው እንትን ዊስነድ የሰሞኑን እንግዲህ ወሬ የዋልታ አሁን በዜናም ላይ እንደሰማነው ዋልታ ላይ የነበረው ፌክ ኒውስ የተባለው እንትን ነው ዶክተር ደብረጽዮን ባደጋውና ዋልታ ሰንተን ሁኔታ አልፈዋል እናም ብለው ጽፎ ነበርና ያን አሁን ያነጋገሩ ያሉት በኋላ ደግሞ ዶክተር ደብረጽዮንም መጥተው እኔ ስራ ላይ ነኝ እንጂ አልሞትኩም ብለዋል። ስለዚህ ምን ትላለህ?
አው ምናልባት ዋልታን እነሱ ወዲያው ነው ከከሰሱት ወይም የዋት ጽፈት ቤት የህዝብ ኮሙኒኬሽን ጽፈት ቤቱ ወጥቶ መግለጫ ነው ሁሉ ያወጣቸውና አንዳንዴ ምናልባት ደግሞ የዋልታ የፌስቡክ ገጻቸውን ስትመለከት ይሄም ትራንስፓረንሲ የሚባል ነገር አለ ማለት ያንዳንድ ምን ያህል ኤዲቶሪያል እንዳላቸው ምን ያህል ሰዎች እንዳሉ ምናምን እሱንም አውጥተው 11 ነበሩ አሁን 7 ናቸው ምናምን የሚሉ የተለያዩ በነዛኞቹም በኩል በሌላው ክንፍ በኩል የሚንቀሳቀስ ወሬ አለ ነገር ግን ዜናው እኔ በየኔ ፐርሰናል ግምት ምንድነው ይሄ አንዳንዴ አጀንዳ መፍጠር አጀንዳ ማስቀየሻም ወይም አዲስ አጀንዳ መስጫም ሊሆን ይችላል ወይም ደግሞ ሳቦታጅ ነው ሊሆን የሚችለው በውስጥ ሰራተኞች ውስጥ በእነሱ በትግራይ ክልል በኩል ይወጣው በተደጋጋሚ ትግራይ ላይ ስም ማጥፋት ዘመቻ ይካሄድ እንደነበረ ኖርማሊ ዋልታ ራሱ የሰው ስም ነው ዋልታ ማለት ታጋይ ነው በከነሱ ጋር በትጥቅ ትግል ውስጥ የነበረ ሰው ነው ለሱ ማስተዋሻ የተቋቋመ ጣቢያ ነው አገልግሎትም የነበረው ዋልታ ለረጅም አዎ እኔ በየትኛው ጊዜ ትግራይን እኔ ምናልባት እኔ ዋልታ መጀመሪያ እንደውም ዋልታ በቴሌቪዥን ካምጣቱ በፊት በኢትዮጵያ ቴሌቪዥን ውስጥ ፕሮግራም ነበር የሚሰራው ቀስ ያለ ነው በአሁን ለምሳሌ በቲቪ የመጣው ነገር ማለት ነው ዋልታ ራሱን እንትም ብሎ ማለትና ዋልታ እንደውም አንደኛው የህዋት ፕሮፖጋንዳ ማስፈጸሚያ ጣቢያ ነበር ዋንኛው ከሚባሉት ሶኩቱር የሚባል ሰው የነበረ ምናልባት ታቆ እንደሆነ በተለያዩ ጽሁፎችም ይጽፋል በንግግ በድምጽም ያቀርብ ነበር
በእነሱ ዌብሳይታቸው ላይ
ይሄ የማከላዊ ኮሚቴ አባል ነው በአክስቶ የነበረ አሁን አላቅም የት ምን ላይ እንዳለ ግን ምንድነው እነዚህ ፕሮፖጋንዳ መሳሪያዎች ናቸው የትኛው ሚዲያ ምንድነው መንግስት የሚፈልገውን ፕሮፖጋንዳ ያስተላልፈበት ነው በተለይ የመንግስት ሚዲያዎች ኮሜርሻል ሚዲያዎች ደግሞ መሸጫ መለወጫ ሐሳብ መግዣ ንብረት ዕቃ መሸጫና መለወጫዎች ናቸውና ዜናዎች የሚተላለፉባቸው እንደዋልታ ግን ያሉት የፕሮፖጋንዳ ሚዲያዎች ናቸው ስለዚህ እዛ ላይ ስተቶች አንዳንዴ ይፈጠራሉ ለገነት ትልቅ ስተቶች ግን አንዳንዴ ይፈጠራሉ የሚባሉ ሳይሆን ሆነ ተብሎ በተወሰነ ባንድ አካል የተዘጋጁ ምናልባት ደግሞ የመግለጫውን ፍጥነት ስታየው ምናልባት በዛው አካል የተዘጋጀ ነው ይመስላል ምክንያቱም በአስር ደቂቃዎች ተሰባስበው መግለጫው ፕሪንት ተደርጎ በዛ ፍጥነት እንዴት ነው ካልተዘጋጀበት ወስተቀረ ያንን ጣቢያ ለመክሰስ ስለዚህ የሆነ አይነት የሴራትን ተናካል ነው ይሄ ሴራትን ተና ነው ምናልባት ማለት አንድን መረጃ ወስደህ አጣጥመ ከዛ በኋላ የዛን መረጃ ካውንተር አታክ ለማድረግ ጊዜ ተወስዳለ ሰዎችን ተሰጠራለ አሁን ለምሳሌ መግለጫ ብለው ያወጡት በአንድ ሰውም በሁለት ሰውም ተዘጋጀ ግን የተዘጋጀ ነገር ፍጥነቱን እንዲያውም እኮ ያጋጋሉትም እነሱ ናቸው ምናልባት ማንንም ሰው ሳይሰማ ዋልታ ኮ እንደዚህ ያለ ተብሎ ዋልታ ጠፋው
ፌስቡክ ላይ ነው እንትን እንትን ያለው
አው ግን አንዳንዴ ምንድነው መስ የሆነ ነገር እንዲሰማ ስትፈልግ ማንንም ሰው ሳይሰማ ያንን አርስት ታነሷለ ሞተ ተብሎ አንተ ሳትሰማ እንዴት ሞተ ተብሎ ይዘጋባል ተብሎ አንድ ቻፕተር አልፈው ነው እነሱ ሲሄዱ የነበሩት ወደ ዋልታ ነው ዳም ማብጠልጠል ስለ ዋልታ ወደ ማውራት ምናምን እና ወይ ውስጥ መጀመሪያ የሚሆን ሐሳብ ያንን ጣቢያ ለመክሰስ ወይም የተዘጋጀ ነገር ይኖራል ቻፌክ ኒውስ ነው በሚል እነቱን ለማናገር አስደሳች ዜና አይደለም እንደሰውም ስንመለከቱ አንዳንድ ሰዎች ሲደሰቱበት አይቻል ነው በዛ ሰው መሞት አይደለም መደሰት ያለብን
መሞት መደሰት
ያማ እንትን መሆኑ በዛ ሰው መደሰት የሰው ይሁን ሐሳብ በእናልባት ኦኬ ጦር ሜዳ ቢሆን እቺ ተያይዘን ምን ማለት ምንድነው ጀስት ዋርና ጀስት ይባላል ይሄ ግን የሐሳብ ፍጭ ስለሆነ በሐሳብ ማሸነፍ ነው እንጂ ለተደሰትበት አይገባም እንደሰው ስታስበው ማለትና ዞሮ ዞሮ ዋልታ ክስ ቀርቦበታል በዚህ አይነት ደግሞ ወደ ሌሎች ጣቢያዎችም ምናልባት ዶክመንተሪ የተዘጋ እንደውም በመግለጫቸው ላይ የተዘጋጁ ዶክመንተሪዎችን ሁሉ ወደ ኋላ እንደው በቅርብ ከአመታት በአመት ውስጥ ብዙ ዶክመንተሪ ተዘጋጅቷል ኢትዮጵያ ውስጥና እነዛ ዶክመንተሪዎች ሲተላለፉ የነበሩት በዋልታ ነው እና ዋልታ ሆን ብሎ የትግራይን ህዝብ ስም በማጠልሸት የተሰማራ ተቋም ነው ብሎ ከሶታል ዶክተር ደብረጽዮን እንዳልከው ወዲያው ነው
ተነስተው ሞታቸው ነው የገለጹ
አዎ ተነስተው
አይ ቻከ ስራ ገበታቸው ስራ ላይ ነኝ አሉኩ እኔ እየሰራው ነው እንጂ ምናም ብለ
አዎ አልደር ካለም
ነው እንትን ያሉት
አዎ ምንድነው አንንም ምልህ ምን መሰለ ዜና ሰዓት አለ አልደርስ ብላችኋለሁ ይሄንን ነገር አጀንዳ ለማድረግ ተመክሯል በእኔ ግምት ምንድነው ኦኬ ከዚህ በፊት ዋልታ ሌላ እንደዚህ ሌሎች ሰዎችም ዋልታ ስተሰርቷል ብለው አንድ ያሬድ ሹመቴን መጣቆ ከሆነ እሱ ከዚህ በፊት ያጋጠመውን ግን ያልተናገረውን አሁን በፌስቡክ ገጹ ላይ ለጠፋው አንድ ነገር አለ ምንድነው ያለው በቅርብ ጊዜ ነው የተከሰተው አለና አዲስ አበባ ስቴዲየም ዙሪያ ተፈናቃዮች አሉ በሚል ከዋልታ መር አንሶ ደውሎ ነገረኝ ያንን ለማረጋጋት ሄድኩኝ ቦታው ላይ አልነበረም ሌሎች ጋዜጠኞችንም ላኩኝ አልነበረምና ሆነ ተብሎ የተሰጠ የለማሳሳት ውስጥ የሚሰሩ ሰዎች አሉ ነው እንግዲህ ያምሉትና ዞሮ ዞሮ እንግዲህ ራሳችንን ከውሸት ሐሰተኛ ዜናዎችን ጠብቅ በተለይ ይሄ እንደውም ሌሎች ሐሰተኛ ዜናዎች በተለያየ መልኩ እንትን ይላሉ በመንግስት ሚዲያዎችም እንደሚተላለፉ እናቃለን ይሄ ደግሞ አንደኛው ማሳያ ነው ለማንኛውም ዶክተር ደብረጽዮን ዛሬም አሉ መሰለኝ በህይወት እስካሁን ድረስ የሰማነው ነገር ባይኖርም ይኖራሉ በሚል ግምት እና ዋልታ እንደነዘነት ፌክ ኒውስ ብሎ የሚጠቅሳቸው አሉ ትራምፕን ሲኤንኤንን ፌክ ኒውስ ይላቸዋልና ወደ ፌክ ኒውስነት ጣቢያ አልተሸጋገረም የሚል እምነት አለ እና በዚህ ላይ መርሶ የምትጀምረው ሐሳብ ካለ
ያ ምንድነው ፌክ ኒውስ ያው ፌክ ሆነ ምን አስተያየት ትንለ በአጋጣሚ አንድ ሰው አስተያየት አለኝ
ያለኝ
ነው እና እስቲ ላስገባቸው
አሎ ተናስተልኝ
አሎ ተናስተልኝ ኢትዮጵያ ሬዲዮ እንደምናችሁ መቅደስ ነኝ
ኦኬ ተናስተልኝ ወይዘሮ መቅደስ ሰላም ነው
ተናስተልኝ አይ ትንሽ አዳመጥኳቸው አሁን የሬዲዮን የፌክ ኒውስ እና ፌክ ያልሆነ ኒውስ በሚመለከት ነው ለማንኛውም ግን የኢንፎርሜሽን መሸራሸሩን ጉዳይ በተመለከተ ነው ትክክለኛ ኢንፎርሜሽን በተመለከተ እኔ ላነሳው
በዚህ ዙሪያ ነው ወይስ ሌላ ለየት ያለ
ለየት ያለ ነው ላንተው ከቻልኩኝ ባነሳው ደስ ይለኛል ወይ ዝም ብሎ
ኦኬ እስቲ ማወያየት የምንችል ከሆነ እንትናል
እኔ እንደማስበው እንግዲህ ኢትዮጵያኖች እዚህ ስዊድን ውስጥ ኮሚኒቲ አለን የተለያዩ ድርጅቶች አሉ ከዚህ በፊትም ብዙ እንቅስቃሴ የሚካሄድበት አካባቢ ነው በሰሞኑን በዶክተር አብይ እዚህ ኢትዮጵያ እዚህ ስዊድን ሲመጣ ለተወሰኑ ግለሰቦች ብቻ ነበረ ኢንፎርሜሽኑ ሲሸራሸር የነበረው ኮሚኒቲውም ይሄንን አውቆ ሌሎችም ኢትዮጵያኖችን ባላሳተፈ መልኩ ተቃውሞ ይነሳል በሚል ተቃውሞ መብት ነው ሰብአዊ መብት ነው ማንም ሰው መቃወም ይችላል በዛ ተደርጎ ግን ሌላውን ህብረተሰብ ባላሳተፈበት በሰሞነኛ ብቻ እኛንን በሚል የተደረገው ትክክል አይደለም የኮሚኒቲው ይሄንን ለሁሉም ኢትዮጵያውያን ማድረስ ነበረበት እና የኢንፎርሜሽን ፍለድ ጥሩም ነገር አለው መጥፎም ነገር አለው እነተኛ ነገር ይዘን ከቆመን ግን የትኛውም ኢንፎርሜሽን አይጎዳ ግልጽነት ባለው መንገድ ኢንፎርሜሽን ለህብረተሰብ መድረስ አለበት እና ይሄንን ጉዳይ በኮሚኒቲው ቫይበር ላይ ዲስከሽን እየተካሄደ ነው ለየነን ምን ልታታዩ
ኦኬ ስለዚህ አስተያየት ነው ማለት ነው አስተያየት ነው እንጂ ከኛ ጋር ዲስከስ የሚደረግ ነገር አለ ምንም ይሄን የሚመልሱት እንግዲህ የኮሚኒቲ እንትኖች አባሎች ናቸው ወይ የኮሚኒቲ ኃላፊዎች ናቸው
አዎ ይሄንን ዲስከሽን እንዲካሄድ ነው ፈለኩት ኢንፎርሜሽንም ትክክል መውጣት አለበት ነው ፌክ ኒውስ የሚባለው ያ እንደምናየው ነው እነታንም ገልብጦ ማውራት ፌክ ኒውስ ነው ትክክለኛው ግን ለህብረተሰቡ ማድረስ ይገባል እኛም ደግሞ በፌክ ኒውስ ብዙ ጊዜ እንረበሻለን አለም በሙሉ ነው የሚበጠበጠው ይሄ አዲሱ ያመጣብን ቴክኖሎጂ ስለሆነ እንዴት ሃንቴር እንደምናደርገው እንዴት ኢንፎርሜሽንን እንደምንቀባበለው ራሱን የቻለ አንድ ሳይንስ ነውና ኮሚኒቲው ይሄን ያደረገው በፍጹም ትክክል አይደለም ሊቀጥልም አይገባም ይሄንን መልስ ሊሰጥበት ይገባል እርግጥ በተደጋጋሚ ምርጫ እንዲካሄድ ሞክረዋል እኛም ደግሞ ህብረተሰቡ ሊሳተፍ ይገባል ኃላፊነቱን ሼር ማድረግ አለበት ዝም ብሎ ሌላውን ብቻ ከመጠየቅና እኔ በዚህ ላይ ትክክል አይደለም ለወደፊቱ እንዳይደገም ኢንፎርሜሽኖች ማንንም ይቀበለው ማንንም ይቃወመው ትክክለኛው ኢንፎርሜሽን ግን ለህብረተሰቡ ሊደርሰን ይገባል ማንንም መብት የለውም ኢንፎርሜሽንን አፍኖ አይ እኛ ብቻ ተደብቀን በጓዳ የሚል ነገር ምን ታገለው ነው የታገልነው ነው ይሄኔ ህብረተሰቡ ሊገባሽ ገባል። ኢትዮጵያኖችም ለዚህ ልንሳተፍና ልንተገለል ይገባል ለማለት ነው። አመሰግናለሁ።
እናመሰግናለን ነው ወይዘሮ መቅደስ። እንግዲህ ይሄንን እንግዲህ ኮሚኒቲው ኃላፊዎች መልስ መስጠት ካለባቸው እንግዲህ እነሱ እንትን ይላሉ። እናመሰግናለን ለሰጡን አስተያየት።
እግዚአብሔር
ይመስገን። መስመር ላይ ያለን እስቲ ቀጥሉ አድማጭ።
አቤት ተነስልን።
ተነስልን። እሺ
የደስታ መግለጫ ለመንገር ነው።
ኦኬ።
እና ጠቅላይ ሚኒስትራችን ዶክተር አብይ ባገኙት ለውድ ሽልማት በጣም ደስ ብሎኛል። እና ይህ ሽልማት አንድ ነገር ነው ያሳየኝ፣ በኢትዮጵያ ውስጥ ሰይጣን እያፈረ እየመጣ ነው። ምክንያቱም ሰይጣን በተለያየ መንገድ ስራ እየሰራ ነው። ህዝቦችን እያባላ፣ እያጣላ፣ እያፋጨ ነው። ነገር ግን የኢትዮጵያ ህዝብ ልቡ ወደ ሰላም ነው፣ ወደ ሰላም ይሄዳል የሚል መልእክት ያሉ መሰለኝ አሁኑ ሽልማት እና ስለዚህ ይህንን ድጋፍ ለመለጽ ነው የምፈልገው። እና በዚህ አጋጣሚ ሁላችንም ኢትዮጵያኖች ሁሉ ትንሽ አስበን ትንሽ ሰከን ብለን አሁን ምንድን ነው ምን አረጋው። ምክንያቱም ሁሉ ቀን ተቃውሞም ስድቡም ጥላቻውም ሁሉም ነገር እየበዛ መጣ እና ነገር ግን መጥፎ ለሰራ ሰው የሰራውን ስራ ስህተቱን መንገር በጣም ጥሩ ነገር ነው፣ ለሀገር የሚገነባ ነው። ነገር ግን ሁሉ ቀን ወቀሳው ምንም ሊያረግን አልቻለም። ምክንያቱም ኢትዮጵያ ውስጥ በአሁኑ ሰዓት ዳቦ የሚበላ የሚጠጣበት የጠፋበት ሀገር ነው እና እንደዚህ ያለ ሰዎች ቢግ ድራግ ለማግኘት ብለው የተለያየ ፓርቲ እየፈጠሩ የተለያየ ምክንያት እየፈጠሩ ህዝቡ ከሚያባሉት ወደ መልካም ነገር እንዲሄድ ጥሩ ይመስለኛል እና ይህን ለወገኔ ለመግለጽ ነው እና ስለሰጣችሁ ይድልም በጣም አመሰግናለሁ።
እኛም በጣም እናመሰግናለን። አድማጭ ሌላም አስተያየት ስላለ መስመር ላይ እና በጣም እናመሰግናለን። ስለቀም ቀን
እሺ ጠይቅ
የኢትዮጵያውያን ማህበረሰብ በስዊድን ወይም ኮሚኒቲ ለቀዳሜ ኦክቶበር 12 ቀን ተጠጥቶ የነበረው አመታዊ ጉባኤ መልተ ጉባኤ ባለመሟላቱና እንዲተላለፍ መደረጉ ይታወሳል። በመሆኑም ድጋሚ ስብሰባ መጥራት አስፈልጓል። ድጋሚ ስብሰባው ለቀዳሜ ዲሴምበር 14 ያለፈው ሳምንት የነበረውን ማስተካከያ ነው።
ትናንትና ነበር
ልክ ያ ያ
በ14 ትናንት ይካሄድ ነበር።
አዎ ሱን
አይ ቀኑ አልፋል።
የኢትዮጵያ ሌላ ዲዮን ማስተካከያ
ነው እንት ማለት የዚህ ስለዚህ እና ትናንትና ምግባት የሚለ ተወሰላል በእንት ስላለ ሳይካሄድ ነው የቀረውና ያንን ስብሰባ ሌላ ጊዜ እንደሚጠራ እና በቀኑንም እንደምናሳውቃችሁ በዚህ አጋጣሚ
እንገልጻለን
እንጂ አንተ በስተት ሌላውን ልታነብ ነበር የቆየው። ሌላው ደግሞ የኢትዮጵያ ድምጽ ሬዲዮ የጠቅላላ ስብሰባ በጃንዋሪ 11 በ የኢትዮጵያ ኮሚኒቲ አዳራሽ ያካሄዳል ከሰዓት በኋላ ከ13 ሰዓት ጀምሮ
ከ14 ሰዓት ጀምሮ
እና እንግዲህ ኢትዮጵያን በሙሉ በሬዲዮኑ ይመለከተናል። አስተያየትም መስጠት ለሬዲዮኑንም ሚሻሻልበትን መንገድ
ስለቀ ሬዲዮ ቀጣዩ ጉዞ ምን ሊሆን እንደሚችል በተለያዩ ሐሳቦች እናሳሉ። በዚህ ላይ ሁሉም ተገኝቶ መሳተፍ ይኖርበታል የሚል እምነት አለን። የኢትዮጵያ ድምጽ ሬዲዮ ሁላችሁም ድምጽ ሬዲዮ ስለሆነ ሁላችሁም ተጋብዛችኋል። በዛው በተከተከሰው ቀን በ11 ጃንዋሪ 11 14 ሰዓት ላይ ኢትዮጵያ ኮሚኒቲ ወርብስ ፕላን ወርብስ ፕላን 58 በመገኘት
ወርብስ ፕላን 58
በመገኘት ስብሰባውን ተካፈሉ ዘንድ ጋብዛለሁ።
ሌላውን ደግሞ በድጋሚ ደግሞ አሁንም የእስክንድር በሚቀጥለው እሁድ
በ22
በዲሴምበር 22 ከ12 ሰዓት እስከ 16 ሰዓት ድረስ
በሃሉንዳ ፎልኬትስ
የሚካሄደው እንግዲህ ሁላችሁም እንድትገኙ
ስብሰባ በጣም ጥሩ ነው።
ወበሽ ደለካ
እሺ ቢኒ አሁን ወደሚቀጥለው ደግሞ እንተናችን አርስታችን ንሂድ። ሰሞኑን እንግዲህ ከዚህ ፍት ዶክተር አብይ አህመድ ከሀገር ሲወጡ አንዳንድ ክስተቶች ይካሄዱ ነበር እንግዲህ ስካውን በዚህ አመት ከመናመን ካየ ነው። በዚህ ሳምንት ግን ድባቡ ደና ነበር ለኢትዮጵያ ውስጥ ሰላም እናም የሚባልበት ጊዜ ነው። ግን ይሄን እንዳለ በጃዋር ፌስቡክ ላይ ደግሞ ለየት ያለ ነገር ወጥቶ ነበር። እንግዲህ ትንሽ የማቀስቀስም ነገር የሞክሮ ነበርና እስቲ ስለሱ አላህን አስተያየት
እናንዳልከው ነው። ብዙ ጊዜ ዶክተር አብይ ከሀገር ሲወጡ ተከትሎ በተለያዩ ሴራዎች ይፈጸማሉ የተለያዩ ነገሮች ወይም ምናልባት እሳቸውን ተከትሎ አምቢጊየስ ላይ አጠያቂ ነው ለምን እንደሚከሰቱም ሁሉ ጊዜ እንደዚህ የሚከሰት በመክንያትና አለ እንደዚህ አይነት ነገሮች አሉ። አክቹሊ ኢንሳ የገንዘብ ተቋማት ላይ ተመክሮ የነበረው ሀኪም አድረግ ነገር እሳቸው ዛው ያሉ ይመስለኛል ወደ በቁጥር ስራው ልቷል። ግን አጀንዳ አይጠፋም ሁሉ ጊዜ የሆነ ክስተቶች አይጠፉም። ይሄ ግን በጣም አንደኛ አሳሳቢ ነው። ምክንያቱም ኢትዮጵያን በመሰለ ሀገር ላይ እንግዲህ የተለያዩ የውጪና የሀገሩስ ንግዶች አሉ። አብዛኛው የእርዳታና የድጋፍ ገንዘብ ነው የምናገኘው። የውጭ ኢንቨስተር ያገሩት ኢንቨስተሮች አሉ እና ኢትዮጵያን የገንዘብ ተቋም የምንዛሪው ነገር አለ ብዙ አይነት ነገሮች አሉና ያንን ሀክ ለማድረግ የተመከረው መከራ እንደዚሁ እንደቀልድ የሚታለፍ አይደለም። አሁን ዲጂታል በሆነ መልኩ የቤር ግጭቶች ነበሩ የሃይማኖት ግጭቶች ተመከረዋል በድንበር አካባቢ የተለያዩ ችግሮች እንደዚህ አይነት ነገሮች ተመከረው ብዙዎቹ እየከሰሙ ሲመጣ አሁን ደግሞ ዲጂታል ወደ መሆንና ተቋማትን
ዩኒቨርሲቲ
እሱ አንደኛው ነው። ይሄኛው ደግሞ በተለያዩ የመንግስት ተቋማት ላይ አሁን በፋይናንስ ትልቁ የሚባለው ፋይናንስ ተቋም ላይ ጥቃት ለመሰንዘር ወይም ደግሞ ሀክ ለማድረግ ተሞክሯል ነው የሚለው ኢንሳ በደረሰው መረጃ መሰረት በቁጥጥር ስር አውሎታል። ያ ማለት ግን ምንድነው አንዳንድ ጅማሬዎችን ታይና ከዚህ የባሱ ነገሮች ለምሳሌ በተለያዩ ግዛቶች የተለያዩ ሀገሮች ላይ መንግስትን ለማስጨነቅ መንግስት ከስልጣን እንዲወርድ ኢቭን የአየር ትራፊክን ሁሉ እንቅስቃሴ ሀክ በማድረግ
ደግሞ አንድ ቀን ኢንተርኔት በአጠቃላይ ቆሞ ነበር።
ይሄ ከዚህኛው ጋር ተያይዞና አደጋዎች እንዲከሰቱ የተለያዩ ሲስተሞች አዎ መንግስትን ኢኮኖሚካሊ ማዳከም እንዳልኩ በብሔር ግጭት በሃይማኖት ግጭት በተለያዩ ነገሮች መንግስት ቀስ ይያለ እነዛ ነገሮች በአንጻራዊ መልኩ የብሔር ግጭት በጣም ቀንሷል መፈናቀል ቀንሷል። አሁን የተፈናቀሉ ሰዎች ውጭ እንት ላይ ቢሆኑም ግን በአንጻራዊ በሚባል መልኩ የመፈናቀሉ ነገር እየቀነሰ ነው እና አዳዲስ አጀንዳዎች ዘመጣት። ሌላኛው አዲስ አጀንዳ በዩኒቨርሲቲ በመንግስት ተቋማት ያ የመንግስት ዩኒቨርሲቲ ማለት የመንግስት ተቋማት ነው። በነዛ ውስጥ ኦሮሚያ ዩኒቨርሲቲ ውስጥ አማራ ተማሪ መሞት በአማራ ዩኒቨርሲቲ ውስጥ ኦሮሚያ ተማሪ መሞት ኢቭን አንዳንድ ናቹራል ዴዝ የሞቱት ተማሪዎች ሁሉ ፖለቲካዊ አንድምታ በማላበስ የእንትን ዩኒቨርሲቲ ተማሪ እዚ ሀገር ውስጥ ሞተ ምናምን የሚሉ የውሸት ወሬዎችም ይፈጠራሉ። የተፈጠሩ ሞቶችንም ወደ ግጭት ሞት ያ በእንዲህ እንዳለ መንግስት ህጋውቶ ነበር ዩኒቨርሲቲዎችን በፌደራል እስከ መዝጋት ሁሉ ልናደርስ እንችላለን የሳይንስና የፈጠራና ሳይንስ የሚኒስተር ይሄን የሆነ ዩኒቨርሲቲዎችን የሚያስተዳድረው ተቋም ይሄን ኃላፊነት እንዳለበት ዩኒቨርሲቲዎቹም ኃላፊነት እንዳለባቸው የአካባቢው ማህበረሰብ ኃላፊነት እንዳለበት እውነቱን ለመናገር እኔም ተማሪ በነበርኩበት ጊዜ የግቢውስ ፖሊስ አለ የዩኒቨርሲቲ ፖሊስ የጀስታ ፖሊስ ማለት እንደ የትኛውም ተቋም ትልቅ ተቋም ግቢ ላይ ስትገባ ስትወጣ ትፈተሻለ እንደ ጥበቃ ማለት ነው። አሁን ግን ፌደራል ተማሪ በለተለ ትምህርት ቤት ሊማር የሚሄድ ሰው ከፌደራል ፖሊስ ጋር እየተገናኘ ምንም ያህል ሰላም በተስተመረው ጭንቅላት ውስጥ መሳሪያ ያያየ በየቀኑ ላይክ ከቤተሰቦቹ ወጥቶ 18 19 አመቱ የሆነ ሰው አንድ ነገር መሳሪያ ስታይ ችግር እንዳለ ነው የምትረዳው ወዲያው። እና ይሄ ሳይኮሎጂካሊ የሚፈጠረው እንትንም አለ ጭንቀትም አለ ሐሳብም አለ። ዩኒቨርሲቲዎችን አሁን የግጭት ማስነሻ በጣም ማለት ድሮ እንደውም በዩኒቨርሲቲ የሚነሱት የህዝብ ጥያቄዎች ነበር እና መሬት ላራሹ የመሳሰሉት ጥያቄዎች የተነሱት ዩኒቨርሲቲዎች ነው የብሔር ጥያቄም በትለውም የተነሱት ዩኒቨርሲቲዎች ነው ዩኒቨርሲቲዎች የሐሳብ ማፍለቂያዎች ነበሩ ስለመደብ
ማወንም ነበር ነው እንጂ ያለ
ያለባቸውም ከፍተኛ የትምህርት ተቋም ነው ይባላል አሁን ግን ዩኒቨርሲቲዎች
ከዛ ይወጡ ናቸው ቆ ሀገር የሚያስተዳድሩ ምንም ይሉ ስለዚህ ከዛ ነው እንግዲህ ምንጩ
ያ ተቀርጾ ወደ ዩኒቨርሲቲ የሚደርሱበት መንገድ ነው ዋናው አንድ ሰው ተወልዶ ተምሮ ዩኒቨርሲቲ ደረጃ ላይ እስከሚደርስ በምን አይነት መንገድ ተቀርጾ የሚለው ነገር ነው እነዚህ ልጆች አሁን ያመዛዝናል ሎጂካል ነው በተለው ሰው ከአራተኛ ፎቅ ላይ ወንድሙ እንደሱ ተማ ሊማር ይመጣል እናት ምስኪን እናት ያለችው እንደዛ አይነት ነው ወርውረ ጥለው ከዛ ደግሞ አለመጸጸት ይሄ ነገር ደግሞ መደጋገሙና መንግስት ሌሎች ግጭት ቦታዎችን እየተቆጣጣረ ባንጻራዊ ነው ማለት ባንጻራዊ በመጣበት ሁኔታ ይሄንን ተቋም ላይ ግን እነማን እንደሆነ ይታወቃል ይሄንን ነገር የሚያስፈጽሙትም የሚፈጽሙትም አንዳንድ ዩኒቨርሲቲዎች ላይ እንደውም ከከተማው ምንድነው ወንበዴዎች ወይ ዩኒቨርሲቲው ተማሪ ያልሆኑ ሰዎች ገብተው ግጭት እንዲቀሰቅሱ በገዛም ይሄ እነዚህ ምንድነው የደም ነጋዴዎች ወይ ደግሞ ገንዘባቸው በሰው ህይወት መስዋዕት የሚያገኙ ሰዎች አላረፉም አያርፉም መንግስት ግን እነሱን ይችላል ማለት ነው ያን ሰላም አለ ኦኬ ሰላም አንጻራዊ ሰላም ሊኖር ይችላል
ጉድለትም አለ ያው ጉድለቶቹ እንግዲህ እንትን ይላሉ ግን ዋናው
ይሄንን አጀንዳ የሚያስፈጽሙ ሰዎች ወደ ህግ እስካልቀረቡ ድረስ ጉድለት አለ ብለን በእያንዳንዱ በየሰዓቱ ለምሳሌ በዚህ ሰዓት ነው እናንተ እዚህ ቁጭ ብለው በመናወራ ሰዓት አንድ ኢትዮጵያዊናት ልጇን የሆነ ዩኒቨርሲቲ ልካ ድሮ አሁን ጦር ሜዳ መላክ ይሻላል ይባላል አሁን ዩኒቨርሲቲ ከመላክ ልካ ቁጭ ብላ ምን እንደምትጠብቅ አታውቅም በየትኛው ቀን ከየትኛው ፎቅ ላይ ተወርውሮ ወይ በሆነ
ዲግሪ ዘይ መጣል ተብሎ
ብዙ እናቶች ናቸው እንደዚህ ሆኑትና ይሄንን ነገር ማስቆም ያልቻለ መንግስት ዋንኛው ስራ ምንድነው የህዝብን ሰላምና ደህንነት ማስጠበቅ ነው በቃ ሚኒመም ሪኳየርመንት በዚህ ሞቃዲሾ ዩኒቨርሲቲ አለ ሶማሌ በዛው ግዜው ውስጥ ዩኒቨርሲቲ አሁንም አለ እንግዲህ መንግስት በሌለበት ሀገርም የትምህርት ተቋማቶች በሆነ አካልም ቢሆን ተጠብቀው ትምህርት ሰጥተው ሰዎችን ከሲሪያ ወደዚህ ሀገር የሚመጡ ብዙ ስደተኞች አሉ። ብዙዎቹ የተማሩ አሉ ማለት ብዙዎቹ አሉ። ዩኒቨርሲቲ ቢያንስ በቃ የህዝብ የዩኒቨርሲቲ ወርስ ጦርነት ውስጥ ባሉ ሀገራቶች ራሱ ተቋማቶች ይጠበቃሉ። መንግስት ይሄንን ሚኒመም ሪኳየርመንት ለማሟላት የኃይል አቅም ካለው ይሄንን ያሰጽሙ ሰዎችን ደግሞ የሚያዝ አቅም ካለው እኔ አንዳንዴ እንንተና እኮ ማያዙት ለዚህ ሲባል ነው እነዚህ እኮ ቢያዙ ብሄሩ እንደዚህ ይባላል ነው። ሌሎቹ ሲያዙ ስለምንድን አጀንዳ ማለት እነሱንታዮች እኩል ተይዙ ተፈተዋል አይደል? እንደነሱ ይጮላቸው ሰው ስለሌለ ጉልበትን የሆነ ሰው ላይ ታሳይና የሆነ ሰው ላይ የምትቆጠበው ጉልበት አይደል ምን ነው የሚገባው? እኔ ትልቁ ጥያቄ ለውጡ ላይ ትልቁ ጥያቄ የተወሰነው ግሩፕ ለማያዝ እንደፈለክ ለማድረግ ችግር የለው ክርስቲያን ታደለ ለምሳሌ እኔ አሁን የፖለቲካ አቋሙ ወይ ባስተሳሰቡ ከኔ ጋር አንድ ላይ ይችላል ነገር ግን ለውጡ ነው ማደራጀት ሚዲያ ተቋም መምራት ፓርቲ መስርቶ መንቀሳቀስ መብት ነው ለሱ የተከለከለው መብት ለሌላው ሲሰጣለ እነዚህ ደግሞ የልብ ልብ ይሰጣቸዋል ስለዚህ በየቀኑ የንጹሃን ልጅ ወጣቶችን ነፍስ በመቅጠፍ ዛሬም ትላንትና አሁንም አጀንዳው ለነሱ አዲሱ አጀንዳ በዩኒቨርሲቲ ላይ የሚካሄደው ነገር ነውና አንድ ነገር ተዝብሎ ነው በዚህ ላይ እንድሪያስ ሸቴ ነው መሰለኝ ይሄን ነገር የተናገረው እርግጠኛ አይደለሁኝ ድሮ አለ ዩኒቨርሲቲ ሚጋባ ተማሪ ከገጠር ቀበሌ አንድ ተማሪ ወይ ሁለት ተማሪ ነው መግቢያውም ከባድ ነው እና ይመጣሉ በአያ ስንቃቸውን ጭነው ከገጠር እስከ ዩኒቨርሲቲው ደጃፍ ይመጡና ልክ በር ላይ ሲደርሱ አያቸውን በር ላይ አስረው ተማሪዎቹ ይገባሉ
ኦኬ
አሁን ግን ሁለቱም ናቸው የሚገቡት ብሎ ተይዛከረው አለ ማለት ነው አንደኛ የትምህርት ስነ ስርዓቱም ሰዎች ጎበዙም ተማሪም ማለት በኮታና በብዛት ነበር የሚታመነው የነሳት ላይ
ምን ያህል ዩኒቨርሲቲ የዩኒቨርሲቲ ቀበል አቅም ጨመረ ነው እንጂ ከገቡትስ ምን ያህል ተታማው ነው ተመረቁ ምን ያህል ለአቅመ ስራ በቁ ወይም ደግሞ ለስራ መብቃት ብቻ ሳይሆን መስራት ቻሉ የሚለውን ቼክ የሚያደርግ ነገር የለምና ኖርማሊ አሁን ላይ ያለው በዩኒቨርሲቲዎች ላይ ያለው ከዚህ መንግስት በጣም ፈጣን እርምጃ ካላደረገ እሱ ደግሞ ሌላ አጀንዳ ሆኖ የብዙ ወጣቶችን ህይወት ይቀጥፋል ያንን ሁላችንም ተረባርበን መንግስት ማስቆም ሆነ ማስቆም አለብን የሚል መልእክት ነው ያለኝ። ሙዚቃ እንገባበዝና ወደ መጨረሻው አርስታችን እንሽከረከራለን። አድማጮቻችን በዚህ አሁን ባነሳነው ሐሳብ ላይ አስተያየት ካላችሁ ደውላችሁ ተሳትፎን ታደርጉን ጋብዛለን።
ቢኒ እንግዲህ አሁን ፕሮግራማችንን በማጠቃለልና አሁን 12 ደቂቃ አካባቢ ቀረናል። እንግዲህ መጨረሻ ዲስከሽን ቢኖርን ሰሞኑን እንግዲህ ተከታተለው ከሆነ የትግራይ ሚዲያ የሚለው ከአሜሪካ አሉላ የሚሰጡበት አስተያየትና ሰሞኑን ይሄ የብልጽግና መመስረት የኢሃዴግ ወደ ብልጽግና መቀየሩ መዋሃዱና አሁን ደግሞ የዶክተር አብይ የኖቤል መሸለም በጣም እንትም አስጨንቋቸው በጣም ገብግቧቸው እንደው እንደ ስደው ለቃጣው ዲስከሽን ነበር ሲያርጉ የነበረውና ስለዚህ ምን አስተያየት እንደዚህ ሊያረጋቸው ይችላል ምንድነው
ያ ዲጂታል ወያኔ የሚባል የሱን አንድ በፕሮፓጋንዳ አንተናቸው ይመስለኛል ማሽናቸው ነው በደንብ ነው የሚጠቀሙበት በነሱ ሚዲያውን ስም የማጠልሸት እንደ የኛውና የመጨረሻውን ከመጨረሻው እንት ስንል ያ ከሽልማቱ ተከትሎ ምን የትምርት እንትናቸው ነው አሁን ለምሳሌ አይ ዶንት ኖ እኔ ብዙ ዲቴልድ መረጃ የለኝም ስለሳቸው የትምርት መረጃና ማስረጃ ግን ምናልባት ኖቤል ምሸልሙት ራሱ ዝም ብለን በእንት ስናሰው የተወሰነ ፕሮፋይል ቼካፕ ያረጋሉ በርግጠኝነት ያረጋሉና
ስለሳቸው ትምርትም የአካዳሚ ሚዲያ ላይ ሄን ዊኪሚዲያ ላይ ሁሉ እንትን ማግኘት ይቻላል
ማለት እንደዛ በትጻፍ ራሱ የተወሰነ ባክግራውንድ ቼካፕ ያረጋሉ እነዚህ ተቋማት
ወርደው ያቸው አሜሪካ መሰለኝ
ወስደው አሁን መረጃ ነው እነሱ ለመናገር የለኝምና ግን የስም አጠልሸት አይች እንግሊዝኛ አይችልም እንግሊዝኛ ኦኬ ይቻላል አይቻለሁ ምናልባት እንደ ግለሰብ ኦኬ ይተቻል ማንንም ግለሰብ የነሱ ግን ግለሰባዊ ትችት አይደለም ጥላቻና ትችት ይለያያል ማለት እንደ ግለሰብ ይጣሉታል ምክንያቱም ማይካዶ ሀቅ በቃ ከአዲስ አበባ ወደ መቀሌ ግማሹቹን ወደ
የሸወደ ነው ማለት ነው እንግዲህ አሁን ከፍተኛ ጥላቻቸው ያርቁ
እንደውም አሁን ምንድነው ቀድም ባነሳው ነው ፌክ ኒውስ ላይ የነሱ አንደኛው ጻፊ ከዚህ በኋላ ዶክተር ደብረጽዮን በመብረቅ እንኳን ቢሞቱ ካብይን ራስ አንወርድም ምክንያቱም ያንን አሁን ፌክ ኒውስን ያወጣው እሱ ነው እንደውም እና በቃ የሆነ ነገር የታሰበላቸው ነገር አለ ነውና ከባድ ጥላቻ ነው የነሱ በጣም ከባድና እነሱ አንዳንድ ጊዜ እንደዛ በጣም
በትል ምን አስተዋሰይ መሰለክ የዛሬ ስንት አመት ፕሮፌሰር አስራት ወልደየስ ያን በቃ አንድ ነገር ሲባል መላው አማራ ነው እንደዚህ ተደረገው መላው አማራ ነው እንደዚህ ያረገው ምናምን ቢባል ነበር እና እንዴት ዝልኛል የ ትግራይ ውስጥ ያንበጣ መንጋ እንደባለፈው እንደተከሰተው እንደዛ ሆኖ ነበር እንደው ይሄም የተፈጠረው ነገር ሆነባቸው ነው እንጂ ይሄንንም መለው አማራ ነበር ያመጣው ይሉ ነበር ምናምን ሲሉ ነበር እንደ ነገር
እና በቃ የመተቸትና የአጀንዳ ይዞ እኔ እነት አንዳንድ ጊዜ በፊት እነዚህ ሰዎች ከሁለት አመት በፊት እንዴት እንደነበሩ ሳስብ ያሳዝኑኛል ምን ያህል ሰው በእነሱ የተቃጠለ እነሱ በሰው ይስቁ እንደ ያላግጡ እንደነበረ በቃ ለነሱ
ቫይስ ቨርሳ ሆኖ
አሁን አዎ እነሱ የሚታያቸውና ሌላው ሰው የሚታየው እነሱ በምንም ታምር ብርሃን አይታያቸው አይፈልጉትም ብርሃኑ ለዛ ነው የፌደራሊስት ኃይል ብለው ከነ ፕሮፌሰር እስካይል ጋቢሳ በስካይፕ ቀርቦ የመቀሌው ጉባኤ ላይ ስለ ይቅር መባባል እኔ አሁን አንዳንድ የማይገቡኝ አንዳንድ ምሁራን እኔ ማለት ታምረናል ስለሚሉ ምሁራን ትላቸዋለሁ ያው በተማሩበት የትምህርት ዘርፍ ኦኬ የዘሰነ ርቀት ሄደዋል ሊሆን ይችላል ነገር ግን ሚኒሊክን ይቅር ማለት አልችልም ያለ ወይ ሚኒሊክ ማን ነው ብሎ አላቀውም እንግዲህ
የታሪክ ተመረ ሂስትሪ ተመረ በተለይ
የጥላቻ ጥጋው
ሂስትሪን ተመረ ስለ
ሚኒሊክን አላቃቸውም ማለት
አላቅም ብሎ ሚኒሊክ ላይ ቂም ያዘ ሰውዬ ማቀው ሰው ላይ ቂም ያለፈው ይቀርቡን 27 አመት ታሪክ ራስቶ ከፌደራሊስት ኃይሎች ጋር ነው ምንሰራው እኔ እንደም ፌደራሊስት ኃይል የሚለውን በቅንፍ ኢትዮጵያ ጠል ነው ብዬ ማስበው ፌደራሊስት ስብስባቸውን ሳይ ማለት ነው ከመነማን እንደሆኑ ስታይ ይገባልና እነሱ ነው አሁን ዝቅል ጋቢሳን የሚሰጡትን ቦታ ስታይ በዚህ በኩል ደግሞ ለዶክተር አብይ እንደውም አንድ አንዴ እኔ ዶክተር አብይን የመደገፍ አዝማሚያ ማሳየው በግሌ ነው ማለት በግሌ ሌሎች የነሱን ጥላቻ እቺ ነው ምን ያህል እንትና እንደሚጠሉት እነማን ነው ቀደም ያልነው እና አሉላ እና ጃዋር እና ምን ያህል እንደሚጠሉት ሳቅ ኦኬ እኔ ሞዴል አለብኝ ምክንያቱም እነሱ የሚጠሉት እሱ ኢትዮጵያን ስለወደደ ነው ይሄ ምንድን ነው ፕላስ ኦር ማይነስ ሎጂክ ሰርተ የምታስበው ነገር አለ አይደል እና ይሄ እነሱ ጥላቻ ምናልባት ብዙውን ሰው ኦኬ ምናልባት የሱ ሐሳብ ሳይቻል ምክንያቱም እነሱን ሐሳብ አይተናል አሁን ደግሞ ምንድን ነው አዲስ የአንድ እርሻ ትልቅ እርሻ ድርጅት በሆላንድ ኢንቨስተሮች የተያዘ ድርጅት ነበርና በቅርብ ጊዜ የሆላንድ ካምፓኒ ወጥቷል ከኢትዮጵያ ወጥቶ ለሌላ ኢትዮጵያዊ ባለሀብት ነው የተሰጠው ትልቅ እርሻ ድርጅት ነው እና ምን አይነት ዜና ጀምሯል ዶክተር አብይ ለዘመዶቹ የፈረንጅ ኢንቨስተሮችን ያባረረ ለዘመድ ለቅርብ ዘመዱ አንድ ትልቅ ኢንቨስት እንትን ሰጠ በሸጠ ከነሱ ቀምቶ ነው የሚሉት እኔ ኖርማሊ በብዙ ነገር ሊታማ ይችላል ዶክተር አብይ እኔ ግን በኮራፕሽን ለማማት ሁሉ ይከብደኛል እንጃ ምናልባት አሁን ኢትዮጵያ ውስጥ አለ ጉቦ ይለዋል ግን በነሱ ደረጃ በዛ በሚኒስተሮች ደረጃ በፊት የነበረውን ምን ያህል ዶላር
በሚሊዮን ደረጃ እየዘረፉ
እኔ አሁን አንድ ሰው ስብና ማርነቃለብ የሚሸለመውን ገንዘብ ራሱ ለባለፈው የሆነ ገንዘብ ተሸለሙ ለአንድ አስተማሪ
ለምንትን ለአገልጋይ ዮናታን ወጣቶችን ወደ በጎንትን
እና እነሱ እርዳታ ሲሰጥ
እንትን የሚያመጣቸውን የመልካም ወጣት በሚለው ፕሮጀክት
ለዛንበስን ወደ ሃን ይሄን ማለማርነቃት ሲልም እኔን ማለት ፐርሰናሊ አሁን እንደዚህ አይነት ነገሮችን አለማርነቃት ሲልምና እነሱ ከርዳታ ገንዘብ ላይ ነው ሲዘርፉ የቆዩት እርዳታ እና ይሄን ሰውዬ ሌሎች የፖለቲካ አቋሙ ኦኬ እንደፈለገው ነው እንግሊዝኛ አይችልም እንደም ጭራሽ አይችልም ምናምን ብሎ ሲያብጠለጥሉት ንዴታቸውን ሳይናደድ ደስ ይለኛል እና ገብቷል የነሱ ንዴት
ስማ እንጂ ዶክተር አብይ አሁን እንደውም የመልቲ ላንጉጅ የሚችል ሰው ናቸው ኦሮምኛ አማርኛውን
ትግርኛውን
እንግዲህ አሁን አሉላ ፈፈቱበትን ትግርኛውንም አቋላጥ ፈይችላል እንግሊዘኛውን የተማሩበት እንዴት አይችሉም ሊሉ ይባላል እንግዳ አትሊስ
ያው የስም ማጠልሸትና እንግዲህ የነሱ አንደኛ አላማቸው ምንድነው እንዳልኩ በሚዲያው ተቆጣጥረው ከነሱ ጋር እነማን እንደሚሰሩም ስታይ እነማን ናቸው ከነሱ ጋር የሚሰሩት
ይሆን ባይችሉስ እንግሊዘኛ እኮ የትምርት እንትን መለኪያ አይደለም እኮ
ያንን ይላል እሱ ራሱ እኔ እኮ እንግሊዘኛ መቻላል መቻላቸው ሳይሆን እሱ አይደለም ችግር የለውም ለአሜሪካ ገበሬ አይደለም የሚሰሩት ለአሜሪካ አይችልም ነው በቃ የነሱ ደግሞ እንግሊዘኛ ቋንቋውን ሳይሆን መምራት አይችልም ነው በነሱ መለኪያ ሊሆን ይችላል ወይ በሌላው እሱ ችግር የለም ትችት
መጀመርማ እኮ ስማ እንደውም አንዳንድ ፌስቡክ ላይ እንደሆነ የነሱ እንትኖች አብይ በእንትን በብራና እንትን ያነበበ ነው ይሄ አለ አይደል
ብሬል
በብሬል እንትን የሚያነበበት በሱ እንትን ነው ያነበበ ነው ንግግር ያረጋው
አው በ
እንትናና አለው እንግዲህ በኋላ ደግሞ እንትን ይሄ
አው ዲጂታል የሆነች እንትናለች አው
ቴሌኮሙተር እንትናለ በሱ ነው ሲ ማንንም ይሄ ስፒች ማንንም ትልልቅ እንደዛ አይነት አዳራሽ ላይ እንደሱ ተደርጎ ነው ስፒች
ያው እንግዲህ ጥላቻቸው መጣን መጻፉን ራሳቸው ገስተው በሶስተኛው ቀን በአራተኛው ቀን አቃጥለዋል ያው እነማን እንደሆኑ ራሳቸው ስለያቁን ያለ እነዚህኞቹ በዚህ በኩል ትችት ምንም ችግር የለውም ግን የተደራጀ አሁን ቀደም ምለ አታክ የነበረው የሳይበር አታኩም የነዚህ ግሩፕ ነው የሚሆነው ብዬ ነው ማሰበውና አንዳንዴ ቦታ ሰቃየረን መታየቱም ጥሩ ነው ለመዱት ነው እንግዲህ ይባሉ ሌላኛ እኛ ቦታችን ያለን ምን ለማለት
ነበር በዚህ በአንድ አመት ውስጥ እንደዚህ ተቃጠሉ እንግዲህ
እኔ ዶክተር አብይ ባልደግፈውም ወይም ደግሞ የዶክተር ሐሳብ የራሱ እኔ ድክመት አለብኝ ባስብበትም የነሱን ሐሳብ ግን መቼም አልደግፈውምና ይሄንን ልዩነቱን ያጣጥሙት አይነት ነገር ነው
እና ቢኒያም እንግዲህ ሰዓት ቢኖርን ብዙ እንትን ባልን ነበር ለዛሬ ያለን
ቆይታ ቆይታ
በዚህ ያበቃል። እንግዲህ ፕሮግራሙ ስንመራቸው የነበረው ቢኒያምና
መርሶ ዌልካም ሳምንት
በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። ኢትዮጵያ ለዘላለም ትኖር።
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም Yeah.